አሜሪካ ድምጽ ሬዲዮ ጣቢያ ነው። ይህ በስቱኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱኮልም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ትላንትና እኛ ነጻ ሆነን ብለው በምራባውያን እርዳታ የቀዝቃዛውን ጦርነት በጅቷቸው 4 ኪሎ ቤተ መንግስት የገባው የወያኔና መሰሎቻቸው የስልጣን ጥማቸው ታውቆ ተነግረው ያልቅ። እንደ አቶ ኃይለ ማርያም ደሳለኝ ባሉ በራሳቸው በማይተማመኑ ሰዎች የኢትዮጵያን ሽፍታ ብለው ይሳደባሉ። አንድ መንግስት ለህዝቡ ከበሬታ ከሌለው እድሜው አጭር መሆኑን ራሱ ወያኔ በራሱ እያየው ነው። ትላንትና መንገድ እየመራቸው አዲስ አበባ ቤተ መንግስት ያደረሳቸው የጎንደር ህዝብ ሽፍታ ወንበዴ ለማለት የደፈሩበት ምክንያት ባይታወቅም የሱዳን መንግስት እንኳን የጎንደርን ህዝብ እንዲህ ለማለት አልደፈረም። ወያኔ ከአማራ ህዝብ ጋር ባትዋሃድ ኖሮ ለስልጣን እንደማትበቃ ልብህ ያውቀው ነበር። ትግራይን ነጻ አወጣለሁ ብሎ የሸፈተው ወያኔ አንድም ቀን ድል ቀንቶት አያውቅም። በተከታታይ ከ1980 በኋላ በአማራው ገበሬ ታዝሎ ስልጣን እንደበቃ ራሳቸው ወያኔዎች ወይም ህዋቶች በየካቲት 1983 ደርግን በማንኮታኮት መንገድ ላይ ባሉበት ወቅት የመሰከሩት እውነት ነው። ከአዲስ አበባ ከፍተኛ ተቋማትና ትምህርት ቤቶች ተመልምለው ለህቡ ስልጣና ወደ ጫካ ለወረዱ አዲስ አበባ ተማሪዎች ቃል በቃል የአማራ ህዝብ ድርግል ለመጣል ግንባር ቀደም ሚና እንደተጫወተ መስከረዋል። በተለይ የጎንደር ህዝብ እንደ አቶ ኃይለ ማርያም ደሳለኝ ያለው ግን ይህንን ህዝብ ሽፍታ ብለው መሳደባቸው በሉ ከሚለው አካል የተሰጣቸው መመሪያ እንደሆነ ይታወቃል። በራሳቸው አለመተማመናቸው ወንጀለኛ እንዳይሆኑ እንደማያደርጋቸው ያውቃሉ። ወንጀለኛ ናቸው ይነገራቸውም ይገባል። ይህንን ይበሉ እንጂ የሱዳን ሚዲያዎች ጋዜጦች ዘግበዋል ስለ መሬቱ ጉዳይ ወደ ኋላ አላሉ። ግጭቱ ወያኔና ባልበሽር መካከለም እንዳልሆነ ይታወቃል። ካሁን በፊት ከፍተኛ የደም መፋሰስ ዘርጎበታል። አሁንም ደም ሊያፋሰስ ነው። አልበሽር መንግስት የወያኔን ቀጠና አወናባጭ እንዲሆን ላበረከተው አስተዋጽኦ ተጨማሪ እጅ መንሻ በመጠየቅ ላይ ነው። የወያኔ ደህንነቶች ከአዲስ አበባ ይልቅ ካርቱም ላይ እንደ ጉንዳን ይታያሉ። አንድ እውነት ማየት ከቻልን ለለውጥ ኃይሉ ዋነኛ እንቅፋት የሆነው እንደ አልበሽር ያለው መንግስት ነው። እንቅፋቶቹ ቢነሳ ወያኔ ምን እንደሚገጥመው ያውቅ ነበር። ሌላው ስጋት አማራው ከሱዳን ጋር እንዳይዋሰን ደፋ ቀና ያለ ባለበት ወቅት ጎጃምን መተከልን ማንጉሽን ወደ ቤኒሻንጉል ተከለለ በኋላ ለሱዳን ሊሰጥ ሲጠየቅ ምን አገባ በጉምዝ መሬት፣ ጎንደርና ሁመራ ለትግራይ ከሰጠ በኋላ ለሱዳን ለመስጠት ምን አገባ በትግራይ መሬት ማለታቸውን ቀጥለዋል። ለለውጥ ኃይሉ እንደ አልበሽር የመሰለ እንቅፋት የለም። ሰጥቶ መቀበል ከለውጥ ኃይሉ አያዋጣም። ያለውም አንድ ነገር ነው። እሱም ኢትዮጵያን ከሚገዛት ጋራ የሚደረግ ስምምነት ተቀባይነት እንደሌለው አልበሽር ተጠቃሚ እንደማይሆን ማወቅ አለበት። እንደ አቶ ኃይለ ማርያምና እንደ አቶ ጌታቸው ረዳ አይነቱ የገደል ማሚቶች አማራውን ኦሮሞን አንዱን ሽፍታ አንዱን ጋኔል ከማለት መቆጠብ ይኖርባቸዋል። እንደነዚህ አይነት የገደል ማሚቶች ለፍርድ ሊቀርቡ ይገባቸዋል። አንድነት ኃይል ነውና አማራም ኦሮሞም ሳንል አንድነታችንን ማምጣት ያለብን እኛ ነን። መልካም ነው።
እንቆቀለ
ምን አውቀልሽ?
አንድ ሽመንታ መልኩም ያምታታ
አ አንድ ሽመንታ
መልኩም ያምታታ
መልኩም ያምታታ አንድ ሽመንታ መልኩም ያምታታ ቆይማ
እንደምተው አላወቀው አገር ስጠኝ
ብሎ አገር ማርስሽ እንዴት ይሄ እንዴ ባዛ
Ve kalbime kalmış yok eden var ne Ben kalbime aygırım sırmaz በድጋሚ ጤና ይስጥልን እያለን ውድ አድማጮቻችንን በዛሬው የእሁድ ፕሮግራማችን የተለያዩ አርስቶችን ይዘን እንቀርባለን። እንደተለመደው ከጥቂት ጊዜ ደቂቃ በኋላ የልጆች ፕሮግራም ይቀርባል። ከዚያም በመቀጠል የድንበር ጉዳይ ኮሚቴ ተወካይ የሆኑ እንግዳ ከውጭ ይኖረናል። እንደሚታወቀው ስልጣን ላይ ያለው ወያኔ ይኸው እንግዲህ አገሪቷን በቋንቋ በብሔር ወዘተ ያለ መከፋፈል አልበቃ ብሎት አልፎ ተርፎ የኢትዮጵያን መሬት አሳልፎ ለስዊድን ለሱዳን ለባዕድ ለመስጠት በመዘጋጀት ላይ ነው። እንግዲህ ይሄን በተመለከተ የድንበር ጉዳይ ኮሚቴ ተወካይ ማብራሪያ ይሰጡናል። ምን ሁኔታ እንዳለ፣ ምን እንደተፈጠረ፣ ምን እንዳሰቡ ከሳቸው ከነሱ ጋር ውይይት እናደርጋለን። በመቀጠልም የአማራውን ህዝብ ጉዳይ በተመለከተ የአማራ ዴሞክራሲያዊ ኃይል ንቅናቄ እንግዶች ይኖሩናል። እሱም ከውጭ ነው። አንድ ሁለት እንግዶች ይኖሩናል። ከነሱም ጋር ስለ አማራ ህዝብ ንቅናቄ እንዲሁም በህዝቡ ላይ ስለሚደርሰው ማሳደድ፣ መጨፍጨፍ፣ ማሰር፣ መግደል ወዘተ እነዚህን በተመሳሰሉ ጉዳዮች ላይና ድርጅቱ ለህዝቡ ምን ለማድረግ እንዳሰበና ምንስ መደረግ እንዳለበት ውይይት ከነዚህ ተወካዮች ጋር እናደርጋለን። እንደተለመደው 5 ሰዓት ላይ ዜናም ጊዜውን ጠብቆ ይቀርባል። ልዩ ልዩ ዘመናዊና የሀገር ባህል ሙዚቃዎችም ለመዝናኛ እናንተን መንፈሳችሁን ለማደስ እንዲረዳ ይዘን ቀርበናል። ጄሪ ምትይዋለሽ?
አይ ምለው የለኝም። እንግዲህ ይሄን በመሰለ ፕሮግራም ከኛ ጋር ቆይታ እንዲያደርጉ
እስከ 6 ሰዓት ድረስ እስከ 6 ሰዓት ድረስ ከኛ ጋር እንደምትቆዩ ባለሙሉ ተስፋንን መልካም ቆይታ ያያለን። እንግዲህ ፕሮግራማችንን እንቀጥላለን። አሁን የልጆች ከጥቂት ደቂቃ በኋላ የልጆች ፕሮግራም ይቀርባል።
ልጆች ደህና ናችሁ? ልጆች እኛ ደህና ነን። ይህ የስዊድን የሚገኝ
የኢትዮጵያ ድምጽ ራዲዮ
የልጆች ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋውቃችሁ።
ዛሬ ምን ምን አለ?
ዘፈን
ተረት አለ።
ልጆች እንደምን ሰንብታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል፣ ያዝናናል ብለን ያሰብናቸው ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች፣ ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል።
Thank you. ብልጮ ብልጮ ጨዋነቱ ሲያምር መምሩን ይስማል ወላጆቹን ጭምር ማን እንደ ብልጮ ከብልጮ ሌላ እጁን ሳይታጠብ ምግብም አይበላ ተፍተፍተፍተፍተፍ ሰውነቱን ሁላ ከዚያም በሰዓቱ ተማር ቤት ይደርሳል ተልቅ ሰው ሲመጣም ኮምፐር ይነሳል ኖር ይላል ተነስተ ብልጮ ተውቶ እንደምንኖት መምር እንዴት ሰነበቱ እንቀመጣለን እርሶ ሲቀመጡ ደሞ ምን ካበለው ለራሱ ሳይሰጡ እጁን ሳደድ ዳርጎ የሰው ቃይነካም መቼ ብቻ የብልጮ መልካም ብልጮ ብልጮ ጫዋ ልጅ ነው በጣም አንድም የስድብ ቃል ካንደበቱ አይወጣም ጥፋትም ካጠፋ ይቅርታ ይጠይቃል ብልጮ ብልጮ መጫወትም ያውቃል
ልጆች ዛሬ እስቲ ስለ ኢትዮጵያ ትንሽ እንመልከት። ኢትዮጵያ የት እንደምትገኝ ታውቃላችሁ ልጆች? ኢትዮጵያ የምትገኘው በአፍሪካ ክፍለ ዓለም ውስጥ ነው። የአፍሪካ ቀንድ ከሚባሉ አገሮች አንዷ ኢትዮጵያ ነች። ኢትዮጵያን የሚያዋስኗት አገሮች በሰሜን በኩል ኤርትራ ትገኛለች። በምስራቅ በኩል ደግሞ ጅቡቲና ሶማሌ ሲያዋስኗት፣ ሱዳን እና ደቡብ ሱዳን ደግሞ በምዕራብ በኩል ያዋስኗታል። ኬንያ በደቡብ በኩል ኢትዮጵያን ታዋስናል። እና ኢትዮጵያን የሚያዋስኑ አገሮች ኤርትራ፣ ጅቡቲ፣ ሶማሌ፣ ሱዳን፣ ደቡብ ሱዳን እንዲሁም ኬንያ ናቸው።
ልጅነቴ ልጅነቴ ማርና ወጨቲ ኢትዮጵያ ኢትዮጵያ የዘላለም ቤቴ በሰው ዘር ምንጭነት ከጀንትነኛ በፋርን ኮረነን በሉሲ መገኛ
ኢትዮጵያ 91 ሚሊዮን ህዝብ ብዛት አላት። ይህም ማለት ከስዊድን ጋር ሲወዳደር በ10 እጥፍ ያህል ነው። የስዊድን ህዝብ በግምት 9 ሚሊዮን ሲሆን ኢትዮጵያ ደግሞ 90 ሚሊዮን ህዝብ ብዛት አላት። ኢትዮጵያ ከአፍሪካ በህዝብ ብዛት ሁለተኛ አገር ነች። የኢትዮጵያ የቆዳ ስፋቷ 1.1 ኪሎ ሜትር ነው። የኢትዮጵያ ዋና ከተማ አዲስ አበባ ይባላል። ልጆች አዲስ አበባ የኢትዮጵያ ዋና ከተማ ብቻ ሳትሆን የአፍሪካ ዋና ከተማም ነች። የአፍሪካ ህብረት ዋና ጽፈት ቤትም አዲስ አበባ ነው የሚገኘው።
ልጅነቴ ልጅነቴ ማርና ወጀቴ ኢትዮጵያ ኢትዮጵያ የዘላለም ቤቴ አባ ገዳንኒ ወተቱን እንጠጣ መክራዊ መረኩን ተጫውተን እንጠጣ።
ኢትዮጵያ ከዓለም የድሮ ከተማዎች አንዷ ነች። ከክርስቶስ ልደት በፊት በ3ኛ ክፍለ ዘመን በዓለም ላይ በጣም ኃይለኛና የበለጸገች አገር ነበረች። ኢትዮጵያ በክርስትናም ሆነ በእስልምና እምነት ቀዳሚ ከሆኑ አገሮች አንዷ ናት። ኢትዮጵያ በመጽሐፍ ቅዱስ እና በቁርአን ላይ በበጎ ተግባር የተገለጸች አገር ነች።
ልጅነቴ ልጅነቴ ማርና ወጣቴ ኢትዮጵያ ኢትዮጵያ የዘላለም ቤቴ አፍሪካ ታሪካችን እንደገንበኛ አክሱም
ኢትዮጵያ የብዙ ቋንቋና የባህል ባለቤት አገር ነች። ከ80 ያላነሱ ጎሳስ ሲኖሩባት ብዙ ቋንቋ ተናጋሪ ህዝብ ያላት አገር ነች። በብዛት ኢትዮጵያ ከሚገኙት ቋንቋ ትልልቅ ቋንቋዎቹ ኦሮምኛና አማርኛ ናቸው። የኢትዮጵያ ብሔራዊ ቋንቋ አማርኛ ነው። እንዲሁም ኢትዮጵያ የራሷ የሆነ የቀን አቆጣጠር ያላት ሀገር ነች። ኢትዮጵያ ከአፍሪካ ብቸኛ የሆነች የራሷ ፊደል ያላት ሀገር ነች። ይህን ፊደል የመጣው ከግዕዝ ቋንቋ ነው። ዛሬ የግዕዝ ፊደል በኢትዮጵያና በኤርትራ ሰዎች ይግባቡበታል።
ልጅነቴ ልጅነቴ ማርና ወጀቴ ኢትዮጵያ ኢትዮጵያ የዘላለም ቤቴ
አፍሪካ በቀኝ ግዛት በተያዘችበት ጊዜ ኢትዮጵያ በጀግና ህዝቦቿ ነጻ ሆና የኖረች ብቸኛ የአፍሪካ አገር ናት። የጣሊያን መንግስት ኢትዮጵያን ለማውረር ከአንድም ሁለት ጊዜ መጥቶ በሽንፈት ተመልሶም ሄዷል። ዛሬ ኢትዮጵያ ባህሏን ሃይማኖቷን ጠብቃ እንድትኖር ያደረጋት የኛ አያትና ቅድመ አያቶቻችን ባፈሰሱት ደምና በሰውት መስዋዕትነት ነው። የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ነው። ከሁለተኛ ዓለም ጦርነት በኋላ ብዙ የአፍሪካ ሀገሮች ነጻ ሲወጡ የኢትዮጵያ ሰንደቅ ዓላማ ቀለምን ተነስተው አረንጓዴ፣ ቢጫ፣ ቀይ ቀለማትን ተጠቅመዋል። ዛሬ ባጭሩ ስለ ኢትዮጵያ ይህንን ካልን በሚቀጥለው ደግሞ የተለያየ የኢትዮጵያ ታሪኮችን ሃይማኖት፣ ባህል ይዘን እንመጣለን። ማጠቃለያ አንድ ነገር እስቲ እንንገራችሁ ልጆች። ዛሬ በአለም ላይ በጣም ታዋቂና ብዙ ህዝብ የሚጠጣው ቡና የመጣው ከየት እንደሆነ ታውቃላችሁ? የመጣው ከኢትዮጵያ ነው። ኮፊ የሚለውንም ስም ያገኘው ከፋ ከሚለው የኢትዮጵያ ክፍለ ሀገር ስም በመነሳት ነው።
የምታዳምጡት ስቶክሆልም የሚገኘውን ኢትዮጵያ ድምጽ ሬዲዮ ነው። ኢትዮጵያ ድምጽ ሬዲዮ ከ4 ሰዓት እስከ 6 ሰዓት የሚያስተላልፈውን የአማርኛ ፕሮግራም እንግዲህ ጀምሯል። እስከ 6 ሰዓት ድረስ ከኛ ጋር እንደምትሆኑ በመተማመን ፕሮግራማችንን እንቀጥላለን። ጄሪ ሶች የደወሉ የሚያስተላልፉት መልእክት አለ?
አዎ፣ አሁንም አንድ አድማጫችን ደውላ መስመር ላይ ይህን የሱዳንና የጎንደርን በድንበሩ መካከል ያለው ነገር እንዴት ነው? ዝምታው ምንድን ነው? ሁኔታው የሚያስፈራ ነው እና ዝም ልንል አይገባም። ባድመ ተወረረች ብለን በህብረት ሆ ብለን እንደወጣን ሁሉ የጎንደርን መሬት ላይ እንደዚህ አይነት ችግር ሲፈጠር ለምንድን ነው ሆ ብለን የማንወጣው ብላ በቁጭት ነበር ስትናገር የነበረው።
ያ ሁሉም ኢትዮጵያዊ በየቦታው የኛ ችግራችን ሁሉም በየቤቱ ያውረመርማል፣ ይከፋል፣ ይበሳጫል። ግን ያ ውጤት የሚያመጣው በጋራ አንድ ላይ ሆነው ወጥተው ሲናገሩ ነው። ለውጥ አያመጣም፣ ለውጥ የለውም ብለው ደግሞ የሚናገሩ አሉ። ለውጥ አለው፣ በእርግጥ ለውጥ አለው። ማንኛውም ተቃውሞ ለውጥ አለው። ወያኔ እንኳን ቢሆን ችግር ሲገጥመው ተቃውሞ ሲበዛበት መጀመሪያ እምቢኝ ያላትን ነገር ሁሉ ይውጣታል። ባጭሩ በቀላሉ ሰሞኑን የምናየውን የተማሪዎችን እንቅስቃሴ ነገሩ እየከረረበት ሲመጣ ምንድን ነው ያለው የኦሮሞ አባ ምናምን አባዱላ ምንድን ነው በአደባባይ ያለው? ጥርቅም ብሎ ይቀራል ነው።
መሬት የማስተር ፕላኑ ጉዳይ እንዴት ነው? ብዙ ሰዎች ማለት ብዙ ኢንተርቪው ምሁራን ያጻፉትና
አንድ የወያኔ ቃል አቀባይ ቢጤ ነው በዛች በሬዲዮ የሚሰባቱ ጋር እንዴት እናንተ የኦሮሞ ድርጅት እንደዚህ አይነቱን ነገር ስንት ባለ ስንት አዋቂ ያጠናውን ነገር ህዝቡን ማሳመን ነው እንጂ ያለባችሁ ህዝቡን ቢስላል እንዴት እሺ ትላላችሁ ማለት ዝም ትላላችሁ ናም ሲለው የለም ጥርቅም ብሎ ነው የሚዘጋው ማስተር ፕላኑ ህዝቡ ካልፈለገ። እንግዲህ አባዱላ መጀመሪያ ይሉ የነበረው ያ ነገር ስራ ላይ ይውላል ነበር። ነገሩ ግን እየከረረ ሲመጣ እነሱም ሰዎች ናቸው። እኛ ምንድነው እኔ የምታዘውን አንዳንድ ሰዎች አሉ ምንም ላለመስራት ሰልፍም ለመውጣት ተቃውሞ ለማሳየት ምንም ላለማድረግ የማይፈልጉ ሰዎች ወጭ ብለው ማክ ምን ዋጋ አለው ይላሉ። አንቺም እንዳትወጪ ለማድረግ እኮ ነው እነሱ መውጣት ለማይፈልጉ አንቺም ከቀረሽላቸው አንቺም ዝም ብለሽ እንደነሱ ተዘብዝፈሽ ከቀረሽላቸው ደስ ይላቸዋል። ምክንያቱም አይ ብቻዬን አይደለሁም እንግዲህ ነገሌ ሁሉ እኮ መቼ ተነቃ ተወጡ መቼ ተቃወሙ ይላል። ህሊናቸውን እንትን ለማለት ነው
አገራዊ ጉዳይ ግን ይግል ነው
በቃ እንደዚህ ነው የሚያደርጉት እና እንደዚህ የሚሉ ሰዎች ሊኖሩ ይችላሉ። ግን በርግጥ ደግሞ በርግጥ መናገር የሚቻለው በማንኛውም ቦታ ማንኛውም ግዜ ተቃውሞ የተነከረ ስለሆነ ድረስ ማንንም ቢሆን ማንንም እስከመጨረሻው የሚሄድ አይደለም። ተቃውሞ ምን አይነት ነው አሁን የዚህ የማስተር ፕላኑ ጉዳይ ለጊዜው ረገብ ብሏል አዩ ተቃውሞ ቀላል እንዳለው ነው። ስለዚህ የጎንደሩም የመሬት ጉዳይ ኢትዮጵያው ከተቃወመ በደንብ አርጎ ጥልቅም ነው
ለቆጣ
ና ይሄ ነው ፕሮስቲ ወደ ግሩም ወስዳቸዋል።
አድማጮች በመከታተል ላይ የምትገኙት ከስዊድን ስቶክሆልም የሚተላለፈው የኢትዮጵያ ድምጽ ሬዲዮ ነው። አሁን መስመር ላይ እንግዳ አሉን። እንደሚታወቀው በኢትዮጵያ በአሁን ወቅት 1600 ኪሎ ሜትር የሚረዝም እንዲሁም ከ40 እስከ 60 ኪሎ ሜትር ወደ ኢትዮጵያ ድንበር ውስጥ የሚዘልቅ ለምና ድንግል መሬት ለሱዳን በማከለል ስም ለመስጠት የመጨረሻ ሁኔታ ላይ እንደምትገኝ እየተዘገበ ነው። ነዋሪዎችም ያካባቢው ነዋሪዎች ይገልጻሉ። ይህን ጉዳይ በስፈንደትና በጥልቀት እየተመለከተ ያለው የኢትዮጵያ ድንበር ኮሚቴ በዚህ ጉዳይ ላይ ማብራሪያ እንዲሰጠን እንግዳ መስመር ላይ ጋብዘናል። ሃሎ ጣና ስትልኝ።
ሃሎ ጣና ስትልኝ። ስዊድኖች እንደምን አላችሁ? አገኘሁ መኮንን እባላለሁ ከለንደን የኢትዮጵያ ድንበር ኮሚቴ የምክር ቤት አባልና የጥናትና ምርምር ቡድኑ አባል ነኝ።
በጣም አመሰግናለሁ አቶ አገኘው መኮንን። እንግዲህ እዚህ የኢትዮጵያ ድንበር ኮሚቴ በተለያዩ ነገሮችን በስፋትና በጥልቀት ያያዘ ያለበት ሁኔታ አለ። ይሄንን እንግዲህ ከታሪካዊነቱ አንጻር ሰፋ ባለ ሁኔታ በተከታታይ ምን መለስበት ይሆናል። አሁን በአስቸኳይ የሆኑ ብዙ ጉዳዮች እንዳሉ እናውቃለን። እንደው ለጥያቄ መንደርደሪያ እንዲሆን የኢትዮጵያ ድንበር ኮሚቴ መቼና እንዴት በምን ምክንያት ሊቋቋም እንደቻለ ጠራ አድርገው ከገለጹልን ወደ ሌላው ጥያቄ እናልፋለን።
አመሰግናለሁ። የኢትዮጵያ ድንበር ጉዳይ ኮሚቴ የተቋቋመው በ2007 ዓመተ ምህረት በፈረንጆች አቆጣጠር ነው። ይሄም የሆነበት ምክንያት በአካባቢው ገበሬዎች በሱዳን ወታደሮች እየተፈናቀሉ እየታፈኑም እየተወሰዱ የእርሻ ሰብላቸውና ቤታቸው ሁሉ እየተቃጠለ ሮሮ እየተሰማ በመምጣቱ ያንን ሰምተን የተቆረቆርን ሰዎች ነን ይሄንን ኮሚቴ ያቋቋም ነው።
በጣም ጥሩ። የኢትዮጵያ ድንበር ኮሚቴ ከተቋቋመ ጀምሮ ምን አይነት ሁኔታዎችን እያከናወነ ይገኛል?
የኢትዮጵያ ድንበር ኮሚቴ ከተቋቋመ ጀምሮ ብዙ ስራዎችን ሰርቷል። አንደኛው ስራ ህዝቡ የሚካሄደውን ሁኔታ እንዲያውቅ በየጊዜው ተከታታይ መግለጫዎችን በመስጠት እና ምን እየተከናወነ እንዳለ እንዲያውቅ በማድረግ ነቅቶ እንዲጠብቅ የማድረግ ጉዳይ ነው። ሌላው ደግሞ ዋናው የድንበሩን ጉዳይ ታሪኩን ከመሰረቱ አጥንቶ ለኢትዮጵያ ህዝብ እውነታውን ማሳወቅ ነው። እሱንም በአመርቂ ሁኔታ አጥንተን ወያኔ የሚለው ሳይሆን ታሪኩ ምን እንደሚመስል በአሁን ሰዓት የኢትዮጵያ ህዝብ ከሞላ ጎደል እንዲያውቅ አድርገናል። ወያኔ እንደሚለው ሳይሆን መንግስት ቢኖረን ኑሮ ኢትዮጵያዊ መንግስት ለኢትዮጵያ ጥቅም የሚቆረቆር መንግስት ቢኖር ኑሮ ያጠናነው ጥናት እንኳን መሬት ልንሰጥ ቀርቶ መሬት ከሱዳን ልንቀበል ወይም ደግሞ ልንጠይቅ የሚያስችል ግኝት ነው ያገኘው የድንበር ኮሚቴው ባደረገው በጣም የረጅም ጊዜ ጥናት እና ይሄንን አከናውነናል። ለተባበሩት መንግስታት በተከታታይ ብዙ ደብዳቤዎችን ጽፈናል። ይሄ ጉዳይ የኢትዮጵያ ህዝብ እንደማይቀበል የተቀበለው ለአፍሪካ አንድነት ድርጅት ወይም ለአፍሪካ ህብረት ሰፈናል ባይቀበልም ማይመልስ ባይሰጥም ወይም ባይሰማንም ለኢትዮጵያ መንግስትም ለክልል መንግስታትም ጽፈናል ለሚመለከታቸው ወይም ደግሞ ቢጻፍላቸው ተገቢ ነው ላልናቸው አንዳንድ ሀገራትም ጽፈናል ለአሜሪካ ኮንግረስ ሁሉ ጽፈናል ደብዳቤዎች ይሄን ጉዳይ እንዲያውቁት በአላግባብ እንደሚሰጥ ተወጥ ጉዳይ እንደሆነ እንደዚህ ሁሉ ለማድረግ ብዙ ጥረት አድርጓል ኮሚቴው ከተቋቋመ ጊዜ ጀምሮ እና ተከታታይ መግለጫዎችን በቪኦኤም በጀርመን ሬዲዮ ጣቢያም አሁን ደግሞ ኢሳት ከተቋቋመ በኋላ በኢሳትም ሰጥተናል ብዙ መግለጫዎችን በዌብሳይቶች ሁሉ ብዙ ጽሑፎችን ለማውጣት ጥረት ተደርጓል እና ኢትዮጵያ አሁን የደረሰበት ደረጃ ላይ እንዲደርስ አዌር እንዲሆን ወይ ደግሞ እንዲያቅ ምን እንደሆነ ሸፍቱን እንዲረዳ ለማድረግ አይን ገላጭ የሆነ ስራ ለመስራት ተሞክሯል።
እስቲ እንደው መለስ ብለን ለማየት መቼ ነው ይሄ በተለይ የሱዳንና የኢትዮጵያ የድንበር ጭቅጭቅም ሁኔታ የክርክሩም ሁኔታ ከመቼ ጀምሮ ነው እንዲህ አይነት መልክ ይዞ የቀጠለው? የተለያዩ የሚነሱ በርካታ ጉዳዮች አሉ በኢትዮጵያም በሱዳን በኩል። ይሄ ነገር እንዴት ነው ታሪካዊ ሁኔታው ዛሬ እንደዚህ ጭቅጭቅ ደረጃ ላይ ሊደርስ የቻለው?
ታሪካዊ አጀማመሩ እንግሊዝ ሱዳንን በመትገዛበት ጊዜ የተጀመረ ነው። ያኔ እንግሊዞች ከኢትዮጵያ ከነጻዋ ኢትዮጵያ ጋር ሱዳንንና ግብጽን ወክለው ከድንበር መደራደር ጀመሩ። የድንበር ድርድሩ ረጅም ነው ራሱ ምክንያቱም በቀላሉ አጼ ምኒልክ ሊበገሩ ስላልቻሉ ፕላስ እንግሊዞችና ጣሊያኖች ሌላም ደግሞ አጎራባች እንግሊዝ ቅኝ ተገዢ ሀገሮች ከራሳቸው ጥቅም አኳያ ያዩት ጉዳዩን ብዙ ጊዜ ፈጅቷል። የተራዘመ ውይይት ነው የወሰደው። ያም ሆኖ አጼ ምኒልክ በ1902 በፈረንጆች አቆጣጠር ነው ማወራው አድማጮችን እንዲረዱልኝ በ1902 ከብዙ መጓተት በኋላ ይሄንን ውል ተፈራረሙ። ሲፈራረሙ ማንኛውም ሀገር እንደሚፈራረመው በእኩልነት ሳይሆን የተፈራረሙት ያጼ ምኒልክን የጠንካራ አቋም እንግሊዞች በጦር ኃይልም በፖለቲካም በዲፕሎማሲም አሳስተውት አድክመውት መጨረሻ ላይ እንደው አጼ ምኒልክ በተዳከመ መልኩ ተገደው ማለት ይቻላል ያንን 1900 ውል እንዲፈርሙ ተደረገ። የዚያ ውል ውጤት ዛ እስከሁን ድረስ የምናውቃት የኢትዮጵያን ካርታ የያዘው እንትን ነው ውል ነው። ባለመታደል ግን ከዛ በኋላ እነዚህ እንግሊዞች ውሉን ጠብቀው ሳይሆን ችካሉ እንዲቸከል የተደረገው ውሉን ኢትዮጵያን በሚጎዳ መልኩ ከመስመሩ ውጭ አጼ ምኒልክ ተገደውም ቢሆን ከፈረሙበት ውጪ የነሱ መኮንን ሻለቃ ጉየን የተባለ የጦር መኮንን የዚህ የካርቶግራፊ ሙያ ያለው ሰው ከስምምነቱ ውጪ ስምምነቱ የሚለው አንቀጽ 2 የስምምነቱ መጀመሪያ አንቀጽ 1 ምን እንደሚልናገር ድንበሮቹ በየት ላይ እንደሚሄዱ የሚናገር ነው አንቀጽ 1። አንቀጽ 2 ደግሞ በነማን እንደሚቸከልል ቸካሉና ከተቸከለ በኋላ መንግስታቱ የጋራ ሁለቱም መንግስታት ለህዝባቸው ድንበራቸው ያ እንደሆነ በአዋጅ ይገልጻሉ የሚል ነው። አሁን ሻለቃ አንደኛ ሻለቃ ጉዌን ብቻውን ሄዶ ቸከለ አንቀጽ 2ን ሻረው
የእንግሊዝ መንግስት ነው የሾመው ሻለቃ ጉዌን
ሳይሄዱ አቤት
የእንግሊዝ መንግስት ነው የሾመው ሻለቃ ጉዌንን ይሄንን ጉዳይ እንዲሰራ
የእንግሊዝ የጦር መኮንን ነው የዚህ ባለሙያ መሆኑ የሮያል ኢንጂነሪንግ ሜምበር ነው። የዚህ የእንግሊዝ አንድ የጦር ክፍል የኢንጂነሪንግ ዲፓርትመንቱ እና የእንግሊዝ
ይሄ ማለት በ1902 የተፈረመውን ውል ወደ ተግባራዊነት እንዲያደርግ በሚል ነው።
ሊለወጥ
መቼ ነው እሱ ይሄንን መስራት የጀመረው?
በ1903
ወዲያው በአመቱ ማለት ነው።
በአመቱ በ1903 ይሄዶች ካል እንዲቸክል ይደረጋል። ስምምነቱ የሚለው ከኢትዮጵያ የድንበር ኮሚሽነሮች ጋር የእንግሊዝ የድንበር ኮሚሽነሮች ሄደው እንዲቸክሉ ነው የሚደነግገው አንቀጽ 2። በተግባር የሆነው ግን ሻለቃ ጉዌን ሄዶ ነው እንትን ያለው። እንደው በመጀመሪያ ወደ ኋላ ሂጄ አንድ ነገር ለመጠቆም ከዚህ አንድ የድንበር ውል በሚደረግበት ሰዓት ወይም አንድ የድንበር ክለላ በሚካሄድበት ሰዓት ትልቁን ሮል ወይም ደግሞ ትልቁን ሚና የሚጫወተውና ለፖለቲካ ተደራዳሪው ትልቁን መሳሪያ የሚያስጨብጠው የሰርቬዩን ስራ የሚሰራው የሰርቬይ ኢንጂነሩ ነው። ያ የሰርቬይ ኢንጂነር አንድን ቦታ ከባላገራው ጋር እያየ ባንዛራው ሁኔታ ለሀገሩ ምን ጥቅም እንደሚሰጥ ከወታደራዊ ከልማት ከውሃ ከግጦሽ መሬት ከገበያ ከመሳሰሉት ጥቅማ ጥቅሞች ለዚያ ሀገር ከሚሰጠው ከታሪካዊ ከባህልም ከቋንቋም ከብዙ ነገሮች ጋር በማየት ለፖለቲካ ተደራዳሪው ይሄ ቦታ ወደኛ ቢሆን ከነዚህ አኳያ ጥቅም አለውና ይሄንን ይዘህ መሟገት አለብህ ብሎ መሳሪያውን የሚያስጨብጠው ሰርቬውን የሚሰራው ኢንጂነር ነው። በዚህ ሰርቬይ ኢንጂነር ሪፖርት መሰረት ያ ፖለቲካ ተደራዳሪው ያንን ሽጡ ገትሮ ይከራከራል ማለት ነው። ይሄ ስታንዳርድ ነው። የኛ የሰርቬይ ኢንጂነር ማን ነበር? ላጼ ምኒልክ ፖለቲካ ተደራዳሪው አጼ ምኒልክ ናቸው። ሰርቬይ ኢንጂነራችን ማን ነበር? ማንም አልነበረንም። ለእንግሊዞች ማን ነበር? ሻለቃ ጉዌን እና ሻለቃ ኦስቲን የሚባሉ ሁለት ኢንጂነሮች ነው የነበሩት። ሻለቃ ኦስቲን ከባሮ ወንዝ በስተደቡብ ያለውን ፓርት ሰርቬይ ሲያደርግ፣ ሻለቃ ጉዌን ደግሞ ከባሮ ጀምሮ እስከ ሁመራ ድረስ ያለውን ነበር ሰርቬይ የሚያደርገው። እነዚህ ሁለት ሻለቆች የሮያል ኢንጂነሪንግ ዲፓርትመንት ሜምበርስ የሆኑት የኮሎኒያሊስቷ የእንግሊዝ አባሎች የነደፉት ሰርቬይ ሰርተው የነደፉት ካርታ ነው። እንግዲህ ልብ አድርጉ ወደ ድርድር የመጣው እነሱ በፈለጉት መልኩ ከእንግሊዝ ጥቅም አኳያ ሰርቬይ ሰርተው ካርታ ሰርተው ያመጡት ላይ ነው ምኒልክ እንዲሉ የተደረገው። ይሄ በመጀመሪያ ከዚህ አኳያ በመጀመሪያው መሬታችን ተበልቷል ተወስዷል። ያም ሆኖ ልባርጉ በ1902 ከተፈረመ በኋላና የተፈረመበት ሰነዶቹ በዚህ በላይ ያርፋል፣ ይሄን ተራራ እየረገጠ ይሄን ወደዚህ ያደረገ ይሄዳል የሚለው ተቀይሮ እና አንቀጽ 2ም እንደገና እነገሌ ሄደው ማለትም የሁለቱ ድንበር ኮሚሽነሮች ሄደው ይቸክሉታል የሚለው ተሰርዞ አሁንም እያዳላ ሰርቪውን የሰራው ሻለቃ ጉዌን ቸካሉን ይቸክል ተፈቀደለት ሄደ። በማን? በእንግሊዝ ብቻ ነው። በምን ይልክ? እንግሊዝ አንትሮች ሱዳኖች አጼ ምኒልክም ወክለውታል ይላል። ውሸት ነው። በጣም ይሄን ጉዳይ በጥልቀት ያጠናሁት ሰው ነኝ። አንድም ነገር የለም አጼ ምኒልክ ይሄን ሰው የወከሉበት በፍጹም የለም። ከዛ በኋላ ይሄ ሰውዬ ቸካሉን እያጣመመ ኢትዮጵያን እየጎዳ ቸከለ። ከዛ በኋላ በ1902 ተሰርቶ የተፈረመበት በሁለቱም አጼ ምኒልክም ተገደውም ቢሆን ይያለው ይሄን ያዙልኝ ማህተማቸውን ያስቀመጡበት የ1902 የስምምነቱ ካርታ ተጥሎ እንግሊዞች በ1903 ድንበሩን ከቸከሉ በኋላ ቸካሉን በትክክል የሚያንጸባርቅ ሌላ ካርታ ሰርተው እነሱ ከፈረሙበት በኋላ አጼ ምኒልክ ናፈርም ብለው አቀረቡላቸው ያን አዲሱን ካርታ። ለባርጎ የመጀመሪያው የተፈረመበት ካርታ አለ ሁለቱ እንደገና ቸካሉ ትክክል ባለመሆኑ ኢትዮጵያን የወዳ ወደ ውስጥ እየገባ ወደ ኢትዮጵያ ውስጥ እየገባ በመቸከሉ ትክክለኛውን ቸካል የሚያንጸባርቅ ካርታ በ1903 ተሰራና እንግሊዞች ፈርመው ምኒልክ እንፈርማሏቸው ምኒልክ እንቢ አልፈርምም አሉ። ያ ካርታ የምኒልክን ማህተም መያዝ የሚገባው ባዶ ሆኖ እንግሊዞች ግን የፈረሙበት ካርታ በእጃችን አለ።
በእናንተ እጅ?
አዎ። ይሄንን ካርታ ነው አጼ ምኒልክ ያልፈረሙበትን ካርታ የጉዌን ላይን የሚባለውን ማለትም ቸካሉም የቸከለበትን የሚለውን ማነው አቶ መለስ ዜናዊ ፓርላማ ቀርበው አቶ ማነው ኃይለ ማርያምም አሁን በአጠቃላይ ወያኔም እንቀበላለን የሚሉት ይህንን የጉዌንን ቸካል የሚያሳየው የጉዌን ላይን የሚባለውን ነው።
በምን መሰረት ነው እንቀበላለን የሚሉት እነሱ? የቀደሙት መንግስታት ተቀበለውታል የሚል ሐሳብ ያንጸባርቃሉ። ይሄ አሁን አጼ ምኒልክ ካልፈረሙ በምን አግባብ ወይንስ በምን ማስረጃ ነው ይሄን ነገር የሚቀበሉት?
ለወያኔ ምንም አይነት ማስረጃ አያስፈልገውም ከወያኔ ስነ ባህሪ አኳያ። እንደውም በጣም ጥሩ ማስረጃ ሰጥተውናል በቅርቡ የሱዳን አምባሳደር እኛ ስንለው ነበር ግን እነሱ ስላሉልን የበለጠ ነገሩን ታማኒ የሚያደርገው ምንድነው ያሉት? ነው መጥናቴን ብየዋለሁ ከዚህ በፊት ግን ሳቸው አፈርም ያደርጉልኝ ወይ ደግሞ ሳቸው የመሰከሩልን ወያኔ ከሱዳን ማህፀን የተፈጠረ ነው ብለዋል በቅርቡ በተናገሩት እንደው ሁላችሁም ታውቁታላችሁ እየገመታለሁ
ለዚህቶች በሰፊው ወጥቶ እና መነጋገር የነበረ ነው።
አዎ ወያኔ ከሱዳን ማህፀን የተፈጠረ በመሆኑና አጥብታ አሳድጋ ምኒልክ ቤተ መንግስት አምጥታ ያስቀመጠችው ልጇ በመሆኑ ብቻ ያንን ጥቅም ያንን የእናትና የልጅ ውለታ ለመፈረም ለማነው ለመመለስ የሚደረግ እንጂ በምንም ተአምር ህጋዊም ሆነ ታሪካዊ ሰነድ ወያኔ የለው። ይሄን ለኢትዮጵያ አስምሬበት ነው የምገልጸው። አጼ ምኒልክ እንደነገርኳችሁ አልፈረሙም የጉዌን ላይን ላይ አለ በጃችን በእንግሊዞች እጅም አለ በሱዳኖች እጅም አለ ያ ካርታ። አጼ ኃይለ ሥላሴ አልፈረሙም አልሰጡም። ኮሎኔል መንግስቱ አልፈረሙም አልሰጡም። በቅርቡ ለኢሳትም ተናግረዋል ያምጡ ፊርማዬን ብለዋል። ኮሎኔል መንግስቱ ሊያቀርቡት የሚችሉ የላቸውም። በውሸት በተጭበረበረ ሊሉት የሚሞክሩት አለ። አንድ ላይ አሁን አንድ ልናገረው መፈልገው ነገር አለ። አጼ ኃይለ ሥላሴ በ1972 ዓመተ ምህረት ሐምሌ ጁላይ 18 የተፈራረሙት አለ ብለው ህዝብን የሚያጭበረብሩበት አንድ ሰነድ አለ። አንድ ወይ ደግሞ የድነው ደብዳቤ ልውውጥ አንሸዋረው የተረጎሙት ነው ወያኔዎች እነሱን በሚጠቅም ወይ ሱዳንን በሚጠቅም ወይ ኢትዮጵያን በሚጎዳ ከቆሙለት ዓላማ አኳያ ሁሉ ጊዜም ኢትዮጵያን የሚጎዱት። ያ ደብዳቤ የሚለው በትክክል በተለያዩ ሰዎች ዘንድ አስተርጉሜ ራሴም ተርጉሜ እንትን ብዬ ያየሁት ምንድን ነው የሚለው ሻለቃ ጉዌን በ1902 ቱ እና በ1907 ስምምነት 1907 ስምምነት ሌላ በደቡብ በኩል ያለው ከኬንያ ጋርና ቀሪውን የሱዳን ፓርት የሚይዘውን ሌላ ፋይናላይዝ ያደረጉበት ሌላ ስምምነት ነው የስምምነት ሰነድ ነው። በእነዚያ መሰረት 1902 የላይኛው ነው። በ1902 እና በ1907 ስምምነት መሰረት የቸከለውን ለባርጉ በዚያ መሰረት የቸከለውን እንቀበላለን የሚለው ያ ገብሪኤል ከንተን ያዚ ኃይለ ሥላሴ ማለት ይርታ
ያ ኃይለ ሥላሴ ያው
እነሱ ግን የሚሉት የጉዌን ቸካል እንቀበላለን ብሏል ነው የሚሉት። አባባሉ ግን በ1902 እና በ1907 ስምምነት መሰረት ያንን ተብቆ ነው የቸከለው ነው ያንን ተብቆ አይደለም የቸከለው ያን እያፈረስ እንደውም እንገራችሁ እንደውም አድማጮችን በደንብ እንድትዙልኝ ማንኛውም ነገር ምንም ነገር አንድ አካል አንድ ግለሰብ ወይም አንድ መንግስት ከተሰጠው ስልጣን በላይ ሄዶ የሚሰራው ማንኛውንም አይነት ክንዋኔ ወይም ስራ በህግ በየትኛውም አይነት ህግ በየትኛውም አይነት ፍርድ ቤት ተቀባይነት የለውም። ከተሰጠው ስልጣን በላይ ሄዶ የሚያደርገው ልብ አድርጎ ጉዌን ከተሰጠው ስልጣን በላይ ሄዶ ከኢትዮጵያ መሬት ያውም ከፍተኛ መሬት እየወሰደ ለሱዳን መስጠቱን ማንም ገለልተኛ አጥኚ ወይም ፈታሽ ሳይሆን ያረጋገጠበት ራሱ ለመንግስቱ በጻፈው ሪፖርት ላይ ከተሰጠኝ ስልጣን በላይ ሄጄ ይሄን መሬት የኢትዮጵያ መሆኑን ባቅም ለሱዳን ሰጥቻለሁ ስቸክል ብሏል። ይሄ ማስረጃ አለ።
እሱ የተናገረው ወይም የጻፈው ማስረጃ አለ በእናንተ እጅ ማለት ነው?
እጃችን አለ። እንግሊዝ አርካይቭ ውስጥም አለ።
እንግዲህ እሱ ነው እንቀበላለን የሚሉት ራሱ ሰርቬውን የሰራው ሰውዬ በኋላ
ሰርቬውን አይደለም ቺካሩ ሲቸክል ሰርቬውን ማጥቶ እሱንቶ ቺካሉን ሲቸክል ከቸከለዋል። ለምሳሌ እዚህ ላይ መሰለ ይሄን የሚለው ከመተማ ዝቅ ብሎ ወደ ደቡብ ምዕራብ በጣም በመግባት ወደ ኢትዮጵያ በመግባት ከፍተኛ መሬት ይወስዳል። ከስምምነት መስመር አልፎ እዛ ላይ ይሄን አባባል ይጠቀምበታል። ከተሰጠኝ ስልጣን መሬቱ የኢትዮጵያ መሆኑን አጋለው ግን አራት መንደሮች ከሱዳን የመጡ ሰዎች መጥተው የመሰረቱት አራት መንደር አለ። እሱም ደግሞ ማን የላካቸው ሰዎች እንዲሰፍሩ እሱ ራሱ ነው የላካቸው። መቼ? በ1901 ሰርቬውን ሲሰራ በ1900 እና በ1901 ሰርቬውን ሲሰራ ሲያጠናቅቅ አንድ የመተማ ሸህ እዚህ አካባቢ በጣም ምርጥ እና ጥሩ ጥጥ ያበቅላል። ስለዚህ ይሄን አካባቢ ወደ ሱዳን የምትከልለው ከሆነ ነገሩ ይበላሻል አንቀበልህም እና እንዳታረግ ይሉታል። አጅሬ ዘወር ይልና ለሱዳኖች ሹክ ብሏቸው ነው መሰል አራት መንደሮች በአንድ ጊዜ ተመሰረቱ። እሱ ከሄደ በኋላ ጨረሰው። በአመቱ መጥቶ ሲቻል ሲቸክል በጭቃሉ ጊዜ አራት መንደሮች ስለተመሰረቱ ከዚህ አካባቢ ከሱዳን የመጡ ሰዎች ምንም እንኳን መሬቱ የኢትዮጵያ ቢሆንም መንደሩ የተመሰረተበትን ዋጋ ላለማሳጣት ስል ሰዎቹ ድካም እንትን ላለማለት ስል ወደ እንትን አድርገዋለሁ ወደ ሱዳን ከልየዋለሁ። ልብ አድርጉ። እንዲህ አይነት ፍርደ ገምድል ስራ ነው የተሰራው። እና ከተሰጠኝ ስልጣን በላይ ሄጄ ይላል። አንድ ይሄ ነው። ከታች ዝቅ ብሎ አሶሳ ውስጥ አሁን ቤንሻንጉል የተባለው ክልል ውስጥ ጀሮክ ተራራ የሚባል አንድ የኢብራሂም ዋድ መሐመድ የሚባል የአካባቢው ገዢ ከተማ የነበረ ወይም ደግሞ ሄድኳርተር የነበረ ቦታ አለ። ያንን ቦታ መጥቶ እንደዚሁ ወደ ሱዳን ይከልላለው ይላል። ሰውየው እኔ ኢትዮጵያዊ ነኝ ልትከልል አትችልም ደግሞ ይሄ የኔ ሄድኳርተር ነው አትወስድም ሲለው ጦር ራሱ በሪፖርቱ ላይ ጉዌን ይላል ጦር ከሱ ከካርቱም አስመጥቼ ወጋሁት። ሰውየውን ኃይለኛም ቢሆን መጨረሻ ላይ ያዝነው ካርቱም ወስደን ሰቀልነው። ማንን? ይሄን ኢትዮጵያዊ እምቢ ኢትዮጵያዊ ነኝ ያለውን ኢብራሂም ዋድ መሐመድን ያሶሳውን። ይህንንም ሪፖርት የሚያደርገው ማን ነው? ጉዌን ነው። ከዛ በኋላ ይላል ለሱዳን ወታደሮች 3 ኪሎ ሜትር ገብተው አርክ ሰርተው ያንን ከተማ ያንን ተራራ ወደ ሱዳን ሊከልሉት አደረኩ ይላል። ቀጥሎ ጋምቤላ ውስጥ ይገባል። ሌላ ከተሰጠው ስልጣን በላይ እንግዲህ የከለለበት ሪፖርት ሲያደርግ
በትክክል አቶ አገኘው በዚህ በታሪካዊው ሰፊ ይዘት ዙሪያ በተከታታይ ሳምንታት በስፋት እንመለሳለን። ሰዓቱን ለመጠቀም ያህል አሁን በወቅታዊው በሰሞኑ ጉዳዮች ላይ እናተኩራለን። እንግዲህ የኢትዮጵያ ድንበር ኮሚቴ ከሰሞኑ በ56 ገደማ የሚደርሱ የፖለቲካ የሲቪክ እና የሃይማኖት ተቋማትን በመያዝ ለተባበሩት መንግስታት ሪፖርት የሚያቀርብበት እንደሚያቀርብ ይፋ ሆኗል። ለዚህም የፔቲሽን እየተፈረመ እንደሆነም ታውቋል። ከየድንበር ኮሚቴው ይሄንን እንዴት ነው ያያየው? እስከዛሬውስ ከነበሩ ሂደቶች ይሄኛው በምን ብዙ ደብዳቤዎች ጽፏል ለተባበሩት መንግስታት? ይሄ ከበፊቶቹ በምን ይለያል?
የደብዳቤው አይ ብዙም አይለይም። የሚለየው ምንድነው? የቁርጥ መሆኑ ስለታወቀ አብዛኛው የኢትዮጵያ እስከዛሬ በዚህ በጉዳዩ ላይ ያገባኛል ብለው በፊርማ ወይ ደሞ ነገሩን ኢንዶርስ አድርገው ያልነበሩ ወይ ተቀብለው አብረው ማመልከቻውን ያስገብተው ያልነበሩ ሌሎች ድርጅቶች መጨመራቸው ነው። ለምሳሌ ከኦነግ 3 ድርጅቶች ፈርመዋል። አሁን ድንበራችን ነው ያለ ምንም ማንገራገር ነው እንደው ተቀብለው ጥያቄውን ስናቀርብላቸው እነዚህ አካላት ድንበራችን ነው ብለው የፈረሙት። ከዚህ በፊት ያልፈረመ ሌላም እንደዚሁ ግንቦት 7ም አልፈረመም ነበር። ከዚህ በፊት በሁለት ደብዳቤዎች ላይ ለባልበሽር በጻፍነውም ሆነ ለሰባበሩት መንግስታት በጻፍነው ላይ አልፈረመም ነበር። አሁን መጨረሻው ሰዓት ላይ ፈርመዋል። እሱም እና የሚዲያዎች ሁሉ ገብተውበታል። ጉዳዩ አሁን መጨረሻ የሆነ በመምጣቱ ነው። ታይሙ ፊክስድ ሆኖ ማለትም በሱዳኖች ሱዳን ትሪቢዩን ላይ በወጣው መሰረት እና የሱዳን ባለስልጣናት በተናገሩት መሰረት በታህሳስ ወር ጉዳዩን እንደሚደምሩ እንደሚቸክሉ አቶ ኃይለ ማርያም በተናገሩትን በመጥቀስ ስለተጣሉ እንቅስቃሴው የበለጠ ኃይል አግኝቶ ህዝቡም ቁርጥ መሆኑን አውቆ የተሳተፈበት የመጨረሻው ሰዓት በመሆኑ የብዙ የሚዲያዎችም የሌሎችም ድርጅቶች ወሎብ ያደረጉበት ነውና የመጨረሻ የሞት ሽረት ትግል የምናደርግበት ነው። በተግባርም ደረጃ አሁን የደረሰ ነው። ለተባበሩት መንግስታትም ይሄን ያክል ህዝብ ይሄን ያክል ድርጅት ሲቪክ ኦርጋናይዜሽንስ የሃይማኖት ድርጅቶችም እንደማይቀበሉት ያመለከትንበት ጠንካራ ነው ብዬ ነው የምገምተው። ይሄ ሁሉንም የኢትዮጵያን ህዝብ እና ድርጅቶች ያቀፈ በመሆኑ
ይቅርታ ተዋገኘው አንድ አድማጮች ደውለው እሳቸው የጀመሯትና አረፍተ ነገር ሳታስጨርስ ወደ ሌላ ጥያቄ ገባሉኝና የጋምቤላን ጉዳይ ያወሩ ነበርና እሷን ቢጨርሱልን ባጭሩ አሉኝ።
yes በጣም ደሞ ኢምፖርታንት ነች እቺ። ለምን መሰላችሁ እዚች አስፈላጊነቷ? እዚህ ወራ አብዛኛው እንደው አደረራችሁ በተለይ የሚዲያ ሰዎች ወይ ደግሞ አጠቃላይ የኢትዮጵያ የጎንደር መሬት የሚል ቃል ሰማለሁ። ትክክል አይደለም። በመጀመሪያ ደረጃ የጎንደር ያለች አንድ ኢንች መሬት የማንኛውም ኢትዮጵያዊ መሬት ነች። ጋምቤላ የጋምቤላውም ያፋሩም የሶማሌውም የኦሮሞውም የአማራውም የምኑም የጉራጌውም መሬት ነች። ያቺ አንድ ኢንች ሁመራ ላይ ወይ ደግሞ መተማ ላይ የምትሄድ መሬት አንድ ነው። ሁለተኛ ጎንደር ላይ ብቻ አይደለም መሬት የሚሄድበት። እንዳልኳችሁ አሶሳ ላይ ሄዷል ነው ሜላው ሁሉ ይሄዳሉ። ጋምቤላ ልምጣ። ጋምቤላ ስንመጣ ጉዌን ከተሰጠኝ ስልጣን በላይ ሄጅ ሰጥቻለሁ ካላቸው ትኖች ውስጥ ወንዞቻችን ነው የሰጠው። የጋሬን ወንዝ፣ የባሮን ወንዝ፣ ያኮቦን ወንዝ፣ የፒቦሮን ወንዝ እነዚህ አዛ አካባቢ ጋምቤላ አካባቢ ወንዝ ድንበሩን የሚያካልሉ እነዚህ ነበሩ። እሱ ግን ቻሉን የቸከለው ምንድነው? ወንዞቹን ወደ ሱዳን ያደረገ ከስምምነቱ ውጭ ቻሉን የቸከለው ኢትዮጵያ መሬት ላይ ነው። ይሄን በማድረጉ ሲጽፍ ድንበሩን ጥሩ ለማድረግ ስል ከተሰጠኝ ስልጣን በላይ ሄጄ ቻሉን እዚህ ቦታ ላይ ወደ ወንዞቹን ወደ ቀኝ በማድረግ ወደ ግራ ከላይ ደግሞ ከላይ ስለሚመጣ ከሰሜን ስለሚመጣ ወደ ቀኝ በማድረግ እዚህ ቦታ ላይ ቸክያለሁ እያለ ወንዞቹን ሱዳን ውስጥ ያስገባቸዋል። የግዌንን መስመር መቀበል ማለት ነገ የጋሬን ወንዝ መጠቀም አንችልም፣ ነገ የባሮን ወንዝ መጠቀም አንችልም፣ ዛ ድንበሩ ላይ ያለውን የሚያካልለውን ነገ የፒቦርን ወንዝ መጠቀም አንችልም፣ ነገ የአኮቦን ወንዝ መጠቀም አንችልም። የኢትዮጵያ ሕዝብ ይሄንን ሊያውቀው ይገባል። አንድ ነገር ልጨምር ከተፈቀደልኝ።
እሺ።
የወያኔ መንግስት ከመለስም ጀምሮ አሁን እስካሉ ድረስ የድሮ መንግስታት የሰጡት ነው የኛ እናስፈጽመው እንጂ አዲስ ስምምነት አንስማማም እያለ ለኢትዮጵያ የሚዋሸው ነገር አለ። ይሄ ፍጹም ውሸት ነው። የሱዳን መንግስት ራሱ የሱዳን ጋዜጦች November 19, 2007, you were under the Lambe Villaggio. The relations, okay, to Sudan Tribune, the relations between Sudan and Ethiopia were poisoned by the issue of the border demarcations in the past. The government of the ruling APRDF is the first Ethiopian government to be willing to talk with the Sudan on the border issue. ይህ ማለት እስከ ዛሬ የነበረው የኢትዮጵያና የሱዳን ግንኙነት የሻከረ ወይም ደግሞ ጤናማ ያልሆነ ነበር በዚህ በድንበር ጉዳይ የተነሳ ለመጀመሪያ ጊዜ በቀናነት ሊያነጋግረን ፈቃደኛ ሆኖ የመጣው አሁን አገሪቱ በመምራት ላይ ያለው የኢሃዴግ መንግስት ብቻ ነው ብለው ሱዳኖች ራሳቸው በ2007 መስክረዋል። እኛ አይደለንም የምንለው ምን ይልክ አይደለም ሀለስላሴ አይደለም ደርግ አይደለም ከነሱ ጋር ሲደራደር ነበር የመጀመሪያው መንግስት ይሄ ነው ብለው ሱዳኖች ራሳቸው መስክረዋል። ጨርሻለሁ ጌታ ይቀጥሉ።
እሺ አመሰግናለሁ። እንደው አንዲት ነጥብ ላንሳ። እንደው አቶ መለስ በፓርላማ ሲናገሩ እንደው ባጭሩ እንደው አስተያየት ሰጥተውበት ቢያልፉ ብዬ ነው። በዚህ 1996 እኛ ይዘነውን የነበረው ድንበር ነው አሁን እየመለስንላቸው ያሉት ነገር ማለታቸው ይታወሳል። ይሄ ምን ማለታቸው ነው በወቅቱ በፓርላማ ሲናገሩ?
አቶ መለስ ያኔ አው አይ ቲንክ ኢትስ ሜይ 21st 2008 ዓመተ ምህረት መሰለኝ ይሄንን የተናገረው ቀርቦ ያኔ ቀርቦ መለስ ዜናዊ ኢትዮጵያዊ ጠቅላይ ሚኒስትር ኢትዮጵያ ፓርላማ የሚናገር ሳይሆን ፕሬዚደንት አልበሽር ሱዳን ካርቱም ውስጥ ባለ ፓርላማቸው የሚናገር ሰው መስሎ ነው የቀረበው። መለስ የተናገረውን ቃል በቃል ለማለት የኔን ለኔ ያንተን እንካፈል የሚለውን የተስፋፊዋን የኢትዮጵያን አቋም ችሎ በመኖሩ የሱዳን መንግስት የሱዳን ህዝብ እንደ የዋህ ወይም እንደ ንዝላል ሊቆጠር አይገባውም እንዳስተዋይ እንጂ ካለ በኋላ እኛ መሬት አልሰጠንም የሰጠነው በ1996 ዓመተ ምህረት የሱዳንና የኢትዮጵያ ወታደር ተጋጭተው በነበረበት ሰዓት የኢትዮጵያ ወታደር ሱዳን ወታደር ሲያስለቅቅ የኛ ገበሬዎች የሱዳን ገበሬዎችም አብረው ከጦሩ ጋር ስላፈገፈጉ ወደኋላ የኛ ገበሬዎች ደግሞ የኛን ወታደሮች ተከትለው ሄደው የሱዳን ገበሬዎች ያርሱት የነበረው መሬት ሄደው ስላረሱት ነው። ያን መሬት አሁን እነሱ መልሰናል ፈርመን ተስማምተን መልሰናል ብሎ መሬት መስጠቱ በአንድ በኩል አልሰጠንም ሰጠናል አቅም ነው የሚሉት የነበረ በአንድ በኩል መስጠቱን በሌላ በኩል ግን በ96 ይዘው ተይዞ የነበረው መልስ በመልሳቸው ነው። ይሄ ፍጹም ውሸት ነው። ይሄንን የመከላከያ ሚኒስትር የነበሩት በወቅቱ አቶ ሲያ አብርሃ ጉዳዩን በደንብ የሚያውቁት መከላከያ ሚኒስትር በመሆናቸው ጦራቸው ሜቱን ቦታ እንደያዘና እንዳስለቀቀ የሚያውቁት ሰውዬ ይሄንን በሚገባ በጽሑፋቸው አስተባባሪው ሚዲያ ላይ ወጥቶ ነበር። የአካባቢው ተወላጅ የሆኑ የቅንጅት ተመራጭ የነበሩና አሁን ቅርብ ጊዜ ታስረዋል የሰማያዊ ተወካይ የነበሩ አቶ አግበው ሰጠኝ የሚባሉ ሰው ይሄንን በደንብ አድርገው አስተባብለዋል። ያ መሬት ሱዳኖች በ1991 ወያኔ አዲስ አበባ ሲቆጣጠር እነሱ ገብተው የኢትዮጵያ መሬት ይዘው ነበር። በጣም ገብተው በ1992 ከዛክ በኢትዮጵያ ውስጥ ጠቅላ ጠልቀው ገብተው የነበረው መሬት ነው ከለቀቁም የለቀቁ እንጂ ከሱዳን መሬት ከነባራዊ ከቋሚ መሬታቸው ገብቶ የኢትዮጵያ ወታደር ያስለቀቃቸውን አይደለም። እነሱ ወያኔ አዲስ አበባን መጥቶ ሲቆጣጠር ታንኮኞቻቸው በነገራችን ላይ የኢትዮጵያን አየር ኃይል ከበው የነበሩ ናቸው። የሱዳን ታንከኞች ወያኔን አመተው ቤተ መንግስት ያስገቡ፣ ሌላው ታንከኛ ክፍላቸው ደግሞ የሆርማትን የመሳሪያ ፋብሪካችንን ከቦ ያፈራርስ የነበረ ነው። ሌላው እግረኛ ወታደራቸው ድንበር ላይ ገብቶ ማአት መሬት የወሰደበት ሰዓት ነው በዚያ ጊዜ። እና ያን መሬት ነው የኢትዮጵያን መሬት ነው ከተከለቀቁም የለቀቁ እንጂ የሱዳንን መሬት ገብተን ያዝነው አልነበረም። የኛ መከላከላ ሰየም ብሎታል ya atu agbau setengah mihenin belawan. Enak ushat no.
Ushat no. Atu agenya hongkidi wiyi tachin zari, betam doa kapshano ya hal malati chala lenim bezut iya kewat nabberuin saatu tembamos tosana selagat daban no bata kata tay sam mentat ya nukudai bezerzer ansetan nuwayyalan le macarasha iya ke ahun mifaramam petishet bamas melkat ersob leto pehz. Nah, le malah itu kami miasta lalu football lekten nak awal.
Si, apa segala lo? Persin bermain melekat, bermacam mana derajat? Aku demperacin persin life, life aku lo wiyani persin life malah seleni cital. Persin acin target mereka wiyani naik dalam. Dia tu abdurut mengistas. Na, la menalbatem bagi lepas la EU na menasau kau. Ia mita kemen, negatif kau imangis matto, dembare ihe na bulo hedo bis, lihe dia micihau gudayu, wala gilgil na. Wala tu abrut imangis tar wala gilgil bermiad besar, ihe bermazat ya faram na petition telik power kuno, lazia imangis tarcin yaga lagilawan. Selagi yandandu ihe kau Kalau link ia tetap kembali, lazimnya azmarum ihenan petition berkafatnya kotor India serbalin kafatnya terin nagar balin lima nama nama nagar bo. Telik power aci ni hana negaiye. Ehir menderagal lembat. Eh petitionu kono, wanna ulai ke piazu masral lefo. Jadi nyoma khabar biarlah itu piazu masral lefo. Zari wujan ini satu alfa syakai ni balo umur itu umur umur anna betul umur anda masa makhabar biarlah uno lagi jauh. Jadi yang guenin masa itu kan yang guenin line makhabar no. Yang guenin line makhabar malah jadi kerja ni zara zara kuat coba tahu culu kehaya sekitar 100 kilometer yang bawa leh itu pe anda sudah semua tu kilometer zaman balo buat halai yang mahu buat tahu cina unsur caca ulu hidalu. Tarik kalau buat awak caci ulu, anda kuaran anda mahabara sila siapa itu urus itu marubat. Rasa awak hanya sanggup caci ni setubat. No omir lah, ahli sila siapa kami semua orang orang bawa la sedekah macam curi setubat. Na wanu caci ulu yang mihe rubat. Selainnya yang dan dua itu piawi, yang nincikal, alas cekilm bulu. Ambil belajar, ambil dan beri belo menyesat macaman lebat. Ya baik semuanya ya orang mau, waktu itu cinta sekali, wajar menyal indah atau aisyanal. Ia dan bergudai, demo kerjil ke di sababah master plan ia benda biharawi kiyakedo. Selesai yang dan dua itu piawi, ia dan beri gudai ya kebanyakan bu, wajar waktu romai ada lebat. Awo wajar itu lihat orang beruja makarono. Atau alam nama kau nanti sebala and. Kahdim si negara semua cawle gundro utara tu cinta semua. Ushat nau Edinburgh Committee itu bala utus bersih semua gan zaman maga ushat nau. Anjala jarella. Edinburgh aci ni satu tanda soal. Ia monyu nau. Ia talalu nau. Ansan ini yalu badda baba iya kasar kasu. Nasus nau maretri liya satu nau na. Atas macau tanas Edinburgh lemisir. Ia memut bahar sedal liye tepias. Aun nama muncak. Aun nama desak. Dembaran bagul batu badamur madan alabur nutri elite pias.
Atau agenya mukonden kaitu pedembar komite betama masakganallo eksistenling bet kata tay sam mentatan demagananyalan lahunu betama masakganallo.
Ane mama masakganallo terasling.
Jamie mixa sila, agerin chera, ayu kasim sila. Jamie mixa sila, agerin chera, ayu pradin sila. Tatiana
እንደምናፍዳቸዋል አድማጮች ከረፋዱ 11 ሰዓት ከ5 ደቂቃ ሆኗል የሳምንቱ አበይት ዜናዎች ከተለይ ሰማሉ። አሜሪካ በኢትዮጵያ 40 ምንጭ አካባቢ ተክላ የነበረውን የሰው አልባ አውሮፕላን ድሮን ቤዝ ሙሉ በሙሉ ዘግታ ጓዟን ሸክፋ መውጣቷን የመገናኛ ብዙሃን እየዘገቡ ነው። በ2009 ግንባታው ተጀምሮ በ2011 የመጀመሪያ ግልጋሎቱን የሰጠው ይህ ወታደራዊ ቤዝ ላለፉት 4 ዓመታት በተለይ አሜሪካ አልሻባብን ለመምታት ተጠቀምበት ቆይታለች። የአሜሪካንና ኢትዮጵያን የጋራ ጸረ ሽብር እንቅስቃሴ በከፍተኛ ደረጃ እንዲያድግ አስችሏል የተባለው ይህ ወታደራዊ ቤዝ አሁን ለምን እንደተዘጋ ከሁለቱም ወገኖች በኩል የተሰጠ ማብራሪያ የለም። በኦሮሚያ የተነሳው ዝባዩ አመጽ በስፋት እንደቀጠለ ነው። ላለፈው አንድ ወር የዘለቀው ተቃውሞ ተጠናክሮ በመላው ኦሮሚያ እንደቀጠለ ሲሆን በነጆ፣ በመራፍ አረርጌ፣ በሐሚጆ፣ በዲላ ዩኒቨርሲቲ እንዲሁም በበርካታ ቦታዎች ተቃውሞ ቀጥሏል። ኦፌኮ ባወጣው መግለጫ የሟቾቹ ቁጥር 127 ሲደርስ በሰሞኑ ግድያ አስተማሪዎች፣ ተማሪዎች በየተማሪዎቻቸው ፊት ተገለዋል። የኦሮሞ ፌዴራሊስት ኮንግረስ አመራሮች ላይ የተካሄደ ዘመቻም እየተካሄደባቸው መሆኑን ገልጿል። እየተካሄደ ባለው በዚህ ዘመቻ ከ4000 የሚበልጡ አባላት ለእስር መዳረጋቸውን ገልጿል። ይሁንና የመንግስት የጸጥታ ኃይሎች እየወሰዱ ያለውን የእስር ዘመቻ በመቀጠሉ ቁጥሩ በየዕለቱ እየጨመረ መምጣቱንና ትክክለኛ ቁጥሩን በአንድ ጊዜ መግለጽ አስቸጋሪ የሆነ መምጣቱን አስታውቋል። የፓርቲው አመራሮች በአሁኑ ሰዓት በደህንነት ኃይሎች ክትትልና ዛቻ እየተፈጸመባቸው እንደሚገኝም ለመረዳት ተችሏል። የመንግስት ባለስልጣናት ከተቃውሞ ጋር ሁከትና በጥብጥ እንዲነሳ አድርገዋል ባሏቸው አካላት ላይ እርምጃ ይወሰዳል ማለታቸውን ተከትሎ በተለያዩ ከተሞች የቤት ለቤት ፍተሻ እየተካሄደ እንደሚገኝም ከሀገር ቤት የሚገኘው መረጃ ያመለክታል። ፖሊስ በበኩሉ በተጠርጣሪዎች ላይ ምርመራ እያካሄደ ነው ቢልም በቁጥጥር ስር ስለዋሉ ሰዎች ዝርዝር መረጃን ከመስጠት ተቆጥቧል። ከዚሁ ከኦሮሚያ ክልል ተቃውሞ ጋር በተያያዘ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ነጋ ከመኖሪያ ቤታቸው እንዳይወጡና ለመገናኛ ብዙሃን ምንም አይነት ነገር እንዳይናገሩ እገዳ እንደተጠለባቸውም ከሀገር ቤት የተገኘው መረጃ ያመለክታል። ባለፈው ሐሙስ በጸጥታ ኃይሎች ታፍነው በተሽከርካሪ ከተወሰዱ በኋላ በቁም እስር ላይ የሚገኙት አቶ በቀለ በጸጥታ ኃይሎች እንግልትና ወከባ እየተፈጸመባቸው መሆኑ ይታወቃል። ከቀናት በፊት ለ4 ዓመታት በእስር ቆይተው የነበሩት የኦፌኮ ጸሐፊ የኦፌኮ ኃላፊ አቶ በቀለ ገርባ በድጋሚ መያዛቸው ይታወሳል። በዲላ ዩኒቨርሲቲ ቦምብ ፈንድቶ ተማሪዎች ሞቱ። ባለፈው አምስት ምሽት በዲላ ዩኒቨርሲቲ በደረሰ የእጅ ቦምብ ፍንዳታ 2 ተማሪዎች የሞቱ ሲሆን በርካታ ተማሪዎችም ጉዳት ደርሶባቸው በሕክምና ላይ እንደሚገኙ ተገልጿል። የመንግስት የጸጥታ ኃይሎች በተለያዩ ኦሮሚያ ክልሎች ከተሞች ላይ እየወሰዱ ያለው የእስር ዘመቻና ግድያ ተቃውሞ እንዲቀሰቀስ ማድረጉንም ለመረዳት ተችሏል። ግድያ ይቁም የሚሉ መፈክሮችን በማሰማት ላይ የሚገኙ እነዚህ ተማሪዎች የጸጥታ ኃይሎች ከትምህርት ተቋማት እንዲርቁ ጥያቄ በማቅረብ ላይ መሆናቸውም ተነግሯል። በዲላ ዩኒቨርሲቲ የደረሰውን የቦምብ ፍንዳታ ተከትሎም በዩኒቨርሲቲው የትምህርት ማስተማር ሂደቱ የተቋረጠ ሲሆን የእጅ ቦምብ አደጋውን በምን ምክንያት ሊደርስ እንደቻለ የታወቀ ነገር የለም። በተጨማሪ መረጃ ከትናንት በስቲያም በዚሁ በድላ ዩኒቨርሲቲ 2 ተማሪዎች አስከሬን ሰመራ በሚጠራው ካምፓስ መገኘቱ ተነግሯል። ከሐሙስ ማታው የቦምብ ጥቃት ጋር በድምሩ 4 ተማሪዎች ተገለው መገኘታቸውም ተረጋግጧል። የአርብ ምሽቱ ግድያ በቦምብ ይሁን በሌላ ግጭት የታወቀ ነገር የለም። ኢትዮጵያ ተጨማሪ ስምምነት እስኪደረስ ድረስ በአባይ ግድብ ውሃ እንዳታከማች ቢያደርግ ውል መፈረሟን የተለያዩ ዘገባዎች እያስታወቁ ነው። የኢትዮጵያ መንግስት ከግብጽ ጋር የተደረሰ ምንም አይነት አዲስ ስምምነት የለም ሲል ያስተባብላል። የግብጽ ባለስልጣናት በበኩላቸው ከኢትዮጵያ ጋር አዲስ ስምምነት መፈረሙና የትኛውም ሀገር በተናጠል በግድቡ ላይ ምንም አይነት ስራ እንዳያከናውን ውሳኔ መደረጉን በመግለጽ ላይ ናቸው። 2 የፈረንሳይ ዓለም አቀፍ ተቋማት በግድቡ ላይ የሚያካሄዱ ጥናት እስኪጠናቀቅ ድረስ ግድቡን በውሃ የመሙላቱ ሂደት እንዳይካሄድ ፕሬዚዳንት አልሲሲና በድርድሩ የተካፈሉት የመስኖ ሚኒስትሩ ሆሳሞ ጋሃዚ ለጋዜጠኞች ይፋ ማድረጋቸው ታውቋል። ይሁንና የኢትዮጵያ መንግስት በካርቱም በተደረሰው ስምምነት ምንም አይነት አዲስ ስምምነት እንደሌለ ሐሙስ አስተባብሏል። የግድቡን የውሃ ሙሌት ስራም ከግንባታው ጋር የተያያዘ በመሆኑ የውሃ ሞላሉ በዚሁ ግንባታ ሂደት የሚቀጥል እንደሆነ በሚኒስትር ደረጃ የመንግስት ኃላፊ የሆኑት አቶ ሞቱማ መቃሳ ለመገናኛ ብዙሃን ተናግረዋል። የግብጽ ተደራዳሪዎች በበኩላቸው ለሶስት ቀን ተካሂዶ በነበረው ድርድር ማጠቃለያ ላይ ጥናቱ እስኪጠናቀቅ ድረስ ውሃ የመሙላቱ ስራ እንደማይካሄድ ስምምነት ተደርሷል ብለዋል። በኦሮሚያ ክልል ከአዲስ አበባ ማስተር ፕላን ጋር በተገናኘ የተቀሰቀሰውን ተቃውሞ ተከትሎ የኢትዮጵያ መንግስት እየወሰደ ያለው የእስር ዘመቻ ስጋት እንዳሳደረበት የአሜሪካ መንግስት በድጋሚ ገልጿል። ተቃውሞውን ተከትሎም ለእስር የተዳረጉት ጋዜጠኞች በአስቸኳይ እንዲፈቱና ሀገሪቱም ሀሳብን በነጻነት የመግለጽ መብት እንዲከበር አሜሪካ አሳስባለች። የአሜሪካ ብሔራዊ ደህንነት ምክር ቤት ቃል አቀባይ የሆኑት ኔድ ፕራይስ ሀገራቸው ለእስር የተዳረጉ ጋዜጠኞችና ሌሎችም ሰዎች በአስቸኳይ እንዲፈቱ ጥያቄ ማቅረቧን ኃላፊውን ዋቢ በማድረግ አዣንስ ፍራንስ ፕሬስ ዘግቧል። መንግስት ተግባራዊ አድርጎ የሚገኘው የጸረ ሽብር አዋጅንም የሰብአዊ መብቶችን ለማፈል ቃል ማዋድ እንደሌለበት ቃል አቀባዩ ገልጸዋል። ከቀናት በፊት ተመሳሳይ ስጋቷን የገለጸችው አሜሪካ በኦሮሚያ ክልል ተቀሰቀሰውን ተቃውሞ ተከትሎ ለእስር የተዳረጉ ሰዎች ሁኔታ አሳስቧት እንደሚገኝም በድጋሚ አስታውቃለች። ዓለም አቀፍ የሰብአዊ መብት ተሟጋች ተቋማትና የአሜሪካ ምክር ቤት አባላት ሀገሪቱ በኢትዮጵያ ላይ ግልጽ የሆነ አቋም እንድትከተልና እርምጃዎች እንድትወስድ በማሳሰብ ላይ ናቸው። በኢትዮጵያ እየታየ ነው የሚባለው ልማት ኢኮኖሚያዊ እድገት ዘላቂ እንዲሆን ከተፈለገ በሀገሪቱ የዲሞክራሲያዊ አስተዳደርና የሰብአዊ መብቶች መከበር እንዳለባቸው የአሜሪካ ብሔራዊ ደህንነት ምክር ቤት ቃል አቀባይ ሚስተር ኔድ ፕራይድ አክለው ገልጸዋል። የስዊድን ቴሌቪዥን በበኩሉ ዜናው ላይ አሜሪካ ባልተለመደ መልኩ ኢትዮጵያ ላይ ጠንካራ ትችት ማቅረቧን በሰፊው አትቷል። የኃይል እርምጃ እንዲቆም ጥያቄ ይቅርታ፣ ሰማያዊ ፓርቲ ዜጎች ህዝባዊ መንግስት መመስረትና ሉዓላዊነት ማስጠበቅ ላይ ኃላፊነታቸውን እንዲወጡ አሳሰበ። ሰማያዊ ፓርቲ ኢትዮጵያውያን ህዝባዊ መንግስት መመስረትና የሀገር ሉዓላዊነትን ማስጠበቅ የእያንዳንዱ ዜጋ ኃላፊነት መሆኑን ተገንዝበው ኃላፊነታቸውን እንዲወጡ አሳስቧል። ፓርቲው ህዝባዊ መንግስት መመስረትና የሀገር ሉዓላዊነትን መጠበቅ የእያንዳንዱ ዜጋ ኃላፊነት ነው በሚል ታህሳስ 2008 ዓ.ም በጽህፈት ቤቱ በሰጠው መግለጫ ላይ እንዳመለከተው ኢትዮጵያ ከመቼውም ጊዜ በላይ በከፋ የፖለቲካ ማህበራዊና ኢኮኖሚያዊ ምስቅልቅል ውስጥ ትገኛለች። መግለጫውን የሰጡት የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት፣ ምክትል ሊቀመንበሩ አቶ ነገሰ ተፈራደኝና የውጭ ግንኙነት ኃላፊው አቶ አበበ አካሉ ናቸው። ሰማያዊ ፓርቲ በመግለጫው በሀገራችን የደረሰው ግፍና በደል የማስቆምና ህዝባዊ መንግስት የማቋቋም የሀገርን ብሔራዊ ክብር የማስጠበቅ ኃላፊነት የጥቂት ግለሰቦችና ቡድኖች ድርሻ ብቻ ሳይሆን የሁሉም ኢትዮጵያውያን ኃላፊነት ነው ብሏል። በመሆኑም ሁሉም ዜጎች አራያቸው የሆኑትን የቁርጥ ቀን ልጆች መስዋዕትነት ጥሪ በመቀበል ቆርጠው እንዲነሱና የድርሻቸው እንዲወጡ ፓርቲው ጥሪውን አስተላልፏል። ፋና ወጊና የነቁ ዜጎች የእሳት ራት እየሆኑ ነው ያለው ሰማያዊ አርያዎቻችንን እያስበላን ዝም ማለታችንን አገዛዙ እድሜውን ለማራዘም ተጠቅሞበታል ሲል ገልጿል። መንግስቱ ተጠያቂነት በጎደለ ሁኔታ የፓርቲ አባላትና አመራሮችን፣ ጋዜጠኞችና ንቁ ዜጎችን በጅምላ እያሰረ መሆኑን ፓርቲው በመግለጫው አስታውሷል። በሌላ በኩል የሀገር ድንበርና የሉዓላዊነትን የሚጠብቁ ዜጎችን መንግስቱ ሽፍቶች ሲል መጥራቱ ታሪካዊ የክህደት ምስክርነት በገዛ ዜጋ ላይ መስጠት ነው ሲል ሰማያዊ ፓርቲ በመግለጫው አትቷል። በመጨረሻም በቅርቡ ግንባር የፈጠሩት የጋምቤላ ህዝቦች ዲሞክራሲያዊ ጥምረትና የጋምቤላ ህዝቦች አንድነት ንቅናቄ የጀመሩትን ትግል በቁርጠኝነት ለማካሄድ ከአርበኞች ግንቦት ሰባት ጋር በመሆን የጋራ ትግል ስምምነቱን ሙሉ በሙሉ ተግባራዊ ለማድረግ ወስነዋል። የጋምቤላ ህዝቦች ዲሞክራሲያዊ ጥምረት ግንባርን የመሰረቱት ድርጅቶች የተጀመረውን ትግል ለማጠናከርና ከግብ ለማድረስ በጋራ መስራትን ወሳኝ መሆኑን ገልጸዋል። የጋራ ትግላችን ፈርጀ ሰፊና ሁሉን አቀፍ ነው ሲል የገለጸው ጥምረቱ ገዢው ኢህአዴግ መንግስት በኦሮሚያ ክልል በሚገኙ በርካታ ከተሞች የፈጸመውን ግድያ በማውገዝ ከኦሮሞ ህዝብ ጎን እንደሚቆም ባወጣው መግለጫ አመልክቷል። በመንግስት ተግባራዊ የተደረገ ያለው የመሬት ቅርምት እርምጃን በርካታ ሰዎችን ለጎዳና ተዳዳሪነትና ለስደት ዳርጎ እንደሚገኝ ያስታወቀው ጥምረቱ በዚህ ችግር የተነሳ በርካታ ኢትዮጵያውያን በሰው ሀገር ችግር እየደረሰባቸው እንደሆነ ገልጿል። ሁሉም ኢትዮጵያዊ የጀመረውን ህዝባዊ ትግል አጠናክሮ እንዲቀጥልም ጥሪውን አቅርቧል። ገዢው መንግስት በቅርቡ ከሱዳን ጋር ድንበር ለማካለል ያደረገውን ስምምነት ተቀባይነት የሌለውና የኢትዮጵያን ጥቅም አሳልፎ የሚሰጥ እንደሆነም አስታውቋል። የሳምንቱ አበይት ዜናዎች በዚህ ተጠናቀዋል።
ባካል በያሎ በት መልካም አመት ባለ አንቺ ኢትዮጵያና የለፈለሽ አመት እስከ አመት ይምላ ጓዳሽ አንቺ ኢትዮጵያ ባክ እሺ በለህ
Africa, and they're on the level, they're laying it. ችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። በሚቀጥለው ሳምንት ለሚከበረው የኢትዮጵያኖች የገና በዓል ከወዲሁ እንኳን አደረሳችሁ ይያልን ውድ ያገራችን ክርስትና እምነት ተከታይ ኢትዮጵያን በሙሉ የኢትዮጵያ ድምጽ ሬዲዮ መልካም ምኞቱን ከወዲሁ ይገልጽላችኋል። በመቀጠልም በዛሬው ፕሮግራማችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ የአማራውን ህዝብ ጉዳይ በተመለከተ የአማራ ዴሞክራሲያዊ ኃይል ንቅናቄ እንግዳ የሆኑት ታጋይ አቶ ጌትነት አናጋው ከኛ ጋር ናቸው። እንግዲህ አቶ ጌትነት ሰሙኛል ብዬ ተስፋ አደርጋለሁ። ጤና ይስጥልኝ ጌታዬ።
ጤና ይስጥልኝ።
ይሰማዎታል በደንብ? ጠናስትልኝ። እንግዲህ ራስዎ እስቲ በራስዎ አንደበት እኔ ምንም እንኳን ስሞትን ብናገርም ራስዎ ያስተዋውቁ ጌታዬ፣ ህዝብ በቀጥታ እንዲሰማዎት።
እሺ፣ አመሰግናለሁ። በአማራ ዲሞክራሲያዊ ኃይል ንቅናቄ ድርጅትም ምስጋና የላቀ ይሆናል። እኔ አቶ ታጋይ ጌትነት አናጋው እባላለሁ። የአማራ ዲሞክራሲያዊ ኃይል ንቅናቄ ወይም አዲያን የስራ አስፈጻሚ አባል ነኝ።
ታጋይ ጌትነት፣ እስቲ ወደ ውይይታችን ከመግባታችን በፊት በቅድሚያ ራስዎን ካስተዋውቁ በኋላ ስለ አማራ ዴሞክራሲያዊ ኃይል ንቅናቄ መመስረትና አላማ፣ መቼ እንደተመሰረተ፣ አላማው ምን እንደሆነ ለህዝብ ገለጻ ቢያደርጉልን።
እሺ፣ የአማራ ዴሞክራሲያዊ ኃይል ንቅናቄ ወይም አዲያን የተመሰረተው ጥር 12/2002 ዓመተ ምህረት ሲሆን አመሰራረቱም የአማራ ህዝብ ከደረሰበት የዘር ማጥፋትና ማጥዳት እንዲሁም መፈናቀል እጅግ በጣም የከፋ ሰቆቃ ውስጥ እያለ ያለውን ህዝባችንን ማዳን ነው። ከጥፋት ለማዳን ሀገራችን ደግሞ ያላትን የደረሰባትን በተለይ ከዚህ በፊት ከነበረው ቆርጧ የጠፋ ያለውን ሉዓላዊነቷን ለማስከበር የግድ አማራ ማለት ኢትዮጵያዊ ማለት ነው፣ ኢትዮጵያዊ ማለት ደግሞ አማራ ማለት መሆኑን ተገንዝበን አሉበት በኢትዮጵያ ማንኛውንም ክፍላተ ሀገራት ላይ በ14ቱም ክፍላተ ሀገራት ላይ ያሉ ኢትዮጵያውያን አማራዎች እየተፈናቀሉ ባሉበት የአማራውን ህልውና ለመታደግ ሲል የተቋቋመ ድርጅት ነው።
ድርጅቱ ከተቋቋመ በኋላ እንግዲህ ምን ምን አይነት ስራዎችን ሰርቷል?
ድርጅቱ ከተቋቋመ ቅድም እንደገለጽኩት ቢያንስ አሁን 6 አመት ሆኗል። በዚህ 6 አመት ውስጥ እጅግ በጣም በርካታ ስራዎችን ሰርተናል። ከነዚህ ስራዎች ውስጥ አንደኛ ድርጅቱን ማቋቋምና ማጠናከር ነው። በመቀጠልም የድርጅቱን አላማና ተግባር አለው ማህበረሰብ እና ሀገር ውስጥ ሆነው ይችላሉ ኢትዮጵያንና በተለይ አማራ ተወላጆች ላይ ሀሳብ እና እንዲሰጡና ተደራሽነቱን የሰፋ አድርጎ አላማውና ፕሮግራሙን ማሳወቅ እጅግ በጣም ሰፋ አድርገን ሰርተናል። ይህ በተወሰነ ወደ ተግባር ከመግባታችን በፊት ያለውን የአደረጃጀት ስራ ነው። ይህንን ካደረግን በኋላ ግን ያው አደረጃጀቱን ሰርተን ድርጅቱን ወደ ተግባር እንዲገባ አድርገን አሁን ደረስንበት ደረጃ ደርሰናል።
ቅድም ሲናገሩ አማራ ማለት ኢትዮጵያዊ ነው፣ ኢትዮጵያዊ ማለት አማራ ነው ያሉ መሰለኝ ካልተሳሳትኩኝ። ኦኬ፣ እንደሱ ከሆነ ኢትዮጵያ ውስጥ በተለይም በአሁኑ ጊዜ በአማራው ላይ የሚደርሰውን በደል ግፍና ግድያውን ጨምሮ ለመቋቋም አማራ ካልሆነው ኢትዮጵያዊ ጋርስ ለመተባበር ያደረጋችሁት ነገር አለ? ታክቲካሊም ቢሆን የአማራውን ችግር ለመወጣት ከሌላው ኢትዮጵያዊ ጋር ያደረጋችሁት ወይስ ለማድረግ ያሰባችሁት አለ?
አዎ፣ አሁን ምንድነው ስቲል ነው የጥያቄ በጣም መሰረታዊ ጥያቄ ነው። ያ አማራው መጀመሪያ እንደገለጽኩት የተቋቋመው በመጥፋት ላይ ያለውና በመሰደድ በመፈናቀልና የዘር ማጥራት ዘመቻ እየተካሄደበት ያለውን የአማራውን ህዝብ ለመታደግ ነው መጀመሪያ የተቋቋመው። በሁለተኛ ደረጃ ደግሞ የሀገራችን ሉዓላዊነትና ዳር ድንበር ማስከበር ህዝቦች መፈቃቀርና መፈቃቀድ የተመሰረተች ታላቋን ኢትዮጵያ መሰረተ ለተተኪው ትውልድ ማስረከብ ነው ዋናው ዓላማችን። ከዚህም አንጻር ወደ ተግባር ስንገባ ከተለያዩ ብሔሮች ጋራ አብረን በጋራ እንሰራለን። ከነሱም ጋር አንዳንድ በፖለቲካ ፓርቲ ድርጅት አንጻር፣ በግለሰብ አንጻር፣ ከሀገር ሽማግሌዎችም አንጻር ከሌላ ብሔረሰቦች ጋር እጅግ በጣም የጠበቀ ግንኙነት ነው ያለን። በጋራም እንሰራለን።
አቶ ጌትነት እርሶም ተናግረውታል፣ ኢትዮጵያዊ ማለት አማራ ነው፣ አማራ ማለት ኢትዮጵያዊነት ማለት ነው ብለዋል። ለምን ይመስላችኋል ወያኔ ስልጣን ላይ ከመጣ ጀምሮ በተለይ አማራው ላይ ነው ያተኮረው? እንዳውም አንዳንዶቹ በግልጽ ይናገሩት ነበር፣ የአማራን ቅስም ሰብረናል ወዘተና እንደዚህ ያለ አጸያፊ አነጋገር ሁሉ ይናገራሉ። ምንድነው ምክንያታቸው? አሁን ደግሞ በጎንደር በኩል የአማራው ነው የተባለውን መሬት ለሱዳን እየሰጠ ነው፣ ሌሎችም መሬቶች አሉ። በጠቅላላ የኢትዮጵያ መሬት ነው እንግዲህ እኛ አንደርስታንድ እናደርገው። ግን ወያኔ ያተኮረው የአማራውን ቅስ መስበር ላይ ነው። ምንድን ነው ይሄ ምክንያቱ? ለምንድን ነው አማራውን ቅስሙን መስበር የፈለገበት ምክንያት?
አዎ፣ ይህም እጅግ በጣም መሰረታዊ ጥያቄ ነው። ይሄ ምንድን ነው? ራሳቸውን አነስተኛ አድርገው ከማየት ነው። ይሄ እውነቴን ነው የምለው፣ አማራው ያለው ለሀገሩ ያለው ፍቅር፣ ለአንድነት ያለው ፍቅር እጅግ በጣም መሰረታዊ ጉዳይ እንደሆነ ያውቃል። ግን በአንድነት እና በመፈቃቀር ያለን ህዝብ እንዳለ በጥንካሬው ቢቀጥል እና በአንድነቱ ቢቀጥል ለስልጣናቸውም ይሁን ለህልውናቸው ስለሚያስቸግራቸው እና ይህንን ማህበረሰብ ደግሞ ከሌላ ብሔርና ብሔረሰብ ጋር እያጋጩ የእነሱን ስልጣን ለማስረዘም የሚያደርጉት ነገር ነው። ሌላ ያው ቅድም እንደገለጽኩት እነሱ ከመጀመሪያ ማኒፌስቷቸው ጀምረው የአማራውን ህዝብ ጥላትና ከሌላውም ማህበረሰብ ጋር እንዲጋጭ አድርገው የመጡበት ትልቁ መሰረታቸው ምንድን ነው? የስልጣን ዘመናቸውን ለማስረዘም የኢትዮጵያዊነት ባህሪና ፍቅር ስለሌላቸው፣ የኢትዮጵያዊነት ባህሪና ፍቅር የተላበሰ ህዝብ ከሌላው ማህበረሰብ ጋር ማጋጨትና የእነሱ ስልጣን ማስረዘም ትልቁ እና ዋናው አላማቸው ስለሆነ ነው።
አቶ ጌትነት ይህንን አላማቸውን በስራ ላይ ለመዋል የግድ አማራውንም ሆነ ሌሎቹን እርሶም እንዳሉት አማራውን ከሌሎቹ ብሔር ብሔረሰቦች ጋር በማጋጨት አላማቸውን ስራ ላይ ሊያውሉ ይሞክራሉ። በነገራችን ላይ አንዳንድ የታሪክ ተመራማሪዎች እንደሚሉት ይህ በወያኔ የተጀመረ ሳይሆን ጣሊያንም በጊዜው ሞክሮት ነበር አማራውንና ኦሮሞውን ለማጣላት እያሉ ይጽፋሉ። እና ይሄ ነገር በዚያን ጊዜ አያት ቅድመ አያቶቻችን ሳይቀበሉት ጣሊያንም ተሸንፎ ቀርቷል። ግን አሁን አንዳንድ ታዛቢዎች እንደሚሉት ከሆነ በመጠኑም ቢሆን የተሳካለት ይመስላል። ሁሉም ያንን የመከፋፈል አላማ ተቀብሎ የየራሱን ብቻ ወደፊት ለመራመድ ይሞክራል። ይሄ ደግሞ ለወያኔ ትልቅ ጥቅም ነው የሚሰጠው የሚሉ አሉ። እናንተ እንዴት ታዩታላችሁ? በእርሶ አነጋገር ደግሞም ትክክልም ነው። ድርጅቱ የሚሰራው ምንድን ነው? በቅድሚያ የአማራውን ህልውና ለማስጠበቅና ከዚያም ብሎ ገናኗን ኢትዮጵያ በዳር ድንበሯ እንደተከበረ በክብር እንድትኖር ለማድረግ ነው። ይሄንን ታዲያ ወያኔዎች የተሳካላቸው ይመስሎታል? ጣሊያን ያልተሳካለትን ወያኔዎች የተሳካላቸው ይመስሎታል?
ጥሩ ነው። እኔ አሁን ምልክ ወያኔ ኢንሳኒክ ስታንት መጀመሪያ ላይ አንዳንድ ብዥታዎችን በማህበረሰብ ላይ ፈጥሮ ነበር። አሁን ግን እየተሳካለት አይደለም። አማራውን እንዲሆን እያፈናቀለ ያለ የሌላው ብሔረሰብ ተወላጅ ወይም ዜጋ አድርገን እያፈናቀለ ያለ የወያኔ ኢህአዴግ አባል ድርጅቶች እና የወያኔ ጋሻ ጃግሬዎች፣ የወያኔ ቀጥረኛ ካድሬ እና የወያኔ ስርዓት አስፈጻሚ ኃይል እንጂ የአማራው ህዝብ አሁንም ቢሆን የትም ቦታ ላይ ካለው ህዝብ ጋር አብሮ ተስማምቶ ነው እየኖረ ያለው። አሁን በቅርቡ በቤንሻንጉል ጉሙዝ አካባቢ ላይ ከፍተኛ ወያኔ በአማራው ላይ የመፈናቀል ካሰርቷል ነገር ግን በዚያ ሰዓት ላይ የተፈናቀለ በነበረበት ሰዓት በቢሻንጉል ኩንዝ አካባቢ ያለ የማበረሱ አማራው ተፈናቀል ማማራው ለሚታፈናቀሉ በማለት በማለት እጅግ በጣም ተፈናቃዩ የጋችን ጎን ቆሞ አለንታነቱን ቀበቃነቱን ሲያስመሰክርበት የነበረ ጉዳይ ነው እና ምን ለማለት ፈልጌ ነው የትም ቦታ ላይ የተፈናቀለ ያለው አማራ ከቤሮች ጋር ተጋጭቶ ወይም ቤሮች እያፈናቀሉና እያስተገዱ ሳይሆን የወያኔ ተላላኪዎች ለምሳሌ በኦሮሚያ ላይ የኦፒዲዮ ካድሬዎች በቤንሻንጉል ላይም እንደዚሁ የእሱ ቁጥረኛ ተላላኪዎች ናቸው እያፈናቀሉ እያስተገዱ ያሉት እንጂ ከሌላው ማህበረሰብ ጋር የአማራው ህዝብ መቼም ተጋጭቶ ተጣልቶም አያውቅም። እንዲሁም በተሻለ መልኩ ከሌላው ማህበረሰብ ተጋብቶ ተዋልዶ እና አብሮ ተወራርቶ የሚኖር ህዝብ ነው እና እያፈናቀላቸው ያለው ወያኔ እንጂ ሌላው ማህበረሰብ እንዳልሆነ ነው አስረግጬ የምናገረው።
ትክክል እርስዎ እንዳሉት ነው። ከህብረተሰቡ ጋር ከህዝቡ ጋር ሳይሆን ችግሩ ያለው ስልጣን ላይ ካሉት አጥበርብረው ማወናብደው እርስ በርስ አጣልተው ለመጠቀም ከሚፈልጉት ጋር ነው። ግን አንዳንድ ጊዜ በተለይ የአማራውን ችግር ያባብሰዋል ያባባሰበት ምክንያት ብለው ሲጠቅሱ አንዳንድ ታዛቢዎች አማራው ሁልጊዜ ኢትዮጵያዊ ነኝ እያለ ስለሚታገልና ስለሚሞት በኢትዮጵያዊነቱ አምኖ ከሌሎቹ ህብረተሰቦች ጋር ሁሉ ተጋብቶ ተዋልዶ የኖረ ስለሆነ ለአማራ ብቻ ብሎ የሚታገለው አነስተኛ ቦታ ስለያዘ ነው። ሌሎች ለምሳሌ እንደ ኦኤልኤፍ አይነቶቹ በኦሮሞ ብቻ ስለሚታገሉ ነው። አማራው ግን ኢትዮጵያዊ ነኝ ብሎ ብቻ ስለሚሞት በዛ ምክንያት የሱ ጥቃት በአማራነቱ የሚደርስበት ጥቃት እንብዛም አያስጨንቀውም ለዚህ ነው ጎልቶ ያልታየው የሚሉ አሉና እንዴት ታውታላችሁ ይሄንን? ኢትዮጵያዊ ነኝ ብሎ ማለቱ ብቻ አስደበደበው አስጎዳው የሚሉ አሉ።
ትክክል ነው። እዚህ ጋር አሁን የምትለው ነገር አማራው በማንነቱ ብቻውን ተደራጅቶ አያውቅም። በማንነቱ ላይ ተደራጅም ከፍተኛ ጥቃትን እየደረሰበት ነበራል። ያም ጥቃት እየደረሰበት የመጣው ልክ እንዳልኩህ የአማራው ማህበረሰብ በፊት ልክ በኢትዮጵያዊነት ባህሪው ነበር የሚያምን የነበረው። ይህ በኢትዮጵያዊነት ባህሪው ደግሞ በጣም ተወዳጅና ትላንት ባዶ እግሩ እየሄደ ለሾህ ደረቱን ለጥይት እየሰጠ ዳር ድንበሩን እና አገሩን ጠብቆ ሲያስከብር የኖረ ህዝብ አሁን እየደረሰበት ያለው ችግር በጣም የከፋ እየሆነ ሲመጣ ነው። እኛ አሁን የህልውና ጉዳይ ነው፣ የማንነት ጉዳይ ነው። የማንነት ጉዳዩን ካስከበርን በኋላ የማንነት ጉዳያችንን ካስተካከልን በኋላ በሁለተኛ ደረጃ ሀገራዊ ጉዳያችን ይዘን ከሌሎች ድርጅቶች ጋር በጋራ እንሰራለን ብለን ያስብለው ኢትዮጵያዊነት ባህሪውን ተላብሰን እንድንሄድ ያደረግነው ረዚያ ነው። በእርግጥ አንተ እንዳልኸው ከዚህ በፊት ኢትዮጵያዊነትን ባህሪ እንጂ አማራነት ባህሪን ተደራጅቶ ይንቀሳቀስ የነበረ ድርጅት አልነበረም። በዚህ በፊት በ1984 ዓ.ም እንደ ኢትዮጵያ አቆጣጠር በታላቁ ምሁር በፕሮፌሰር አስራት ወልደየስ የተመሰረተ የመላው አማራ ህዝብ ድርጅት ነበር። ያ ድርጅት በዚያን ሰዓት አማራው እጅግ በጣም በከፋ ሁኔታ የዘር ማጥቃትና ማጥፋት ወንጀል ይሰራባቸው የነበሩ በተለያዩ የኦሮሚያ ክልሎች ላይ ኦፒዲዮ ህዋትና እንዲሁም በሰዓቱ ወደዚያ ውስጥ ገብቶ የነበረው ኦነግ ከፍተኛ በወገናችን ላይ ጥላቻን ብቻ ሳይሆን የዘር ማጥፋትና አስጠቃቂ ግድያዎችን ተደርጓል። በዚያ ሰዓት እሳቸው በአቋቋሙት ድርጅት የተወሰነ የመስነት በተለይ አርባ ጎጎ አካባቢ መንቀሳቀስ ተችሎ ነበር። ይህን የአማራውን መደራጀት ወያኔ እጅግ በጣም ስለሚሰራና ስለሚጠላው በተለያየ መልኩ ሰውም ሬት እንደገቡ ህይወታቸው እንዲያስተደረገ ነገር ግን ከዚያም በኋላ ያለው አካሄድ አትሞስፌር ይቀይራል ብለን ስናይ በፍጹም ሊቀየር ባለመቻሉና ይህ ባስተብሎ እጅግ በጣም 40 ዓመት 50 ዓመት ከዚያም በላይ ከአጼ ጀምሮ የነበሩ ወገኖቻችን።
ሀሎ ሀሎ፣ ¶¶
ታጋይ ጌትነት ይሰሙኛል?
አዎ።
ሃሎ።
አቤት።
ሃሎ።
ሄሎ ሄሎ
ሃሎ።
አስቴ አይሰማም?
ሃሎ።
ሄሎ ሄሎ።
ሃሎ
ሄሎ ሄሎ ሄሎ።
እንደገና ሞክሪ ከሜዳ። ሃሎ ሃሎ። በፍጹም አልተሰማኝም። እስቲ እንደገና ቆዩኝ አንዴ። አልገባም እንዴ? እስቲ ስለ ምን ባስገባው? እስቲ ቆይ እንዳይዘጉት። ኦኬ አሁን ይሰሙኛል? ሃሎ።
አቤት አቤት።
ሃሎ
ሃሎ።
ይሰሙኛል? አሁን ይሰሙኛል? ኦኬ ቆይ እስቲ ይሄኛው አንዴ ቆዩኝ። ቆይ እስቲ ሃሎ
ሃሎ ሃሎ ሃሎ
ሃሎ ሃሎ
ሃሎ
ሃሎ መስመር ላይ ነው ይሰማል? ኦኬ አድማጮች እንግዲህ ደውለው ፕሮቴስት ካላደረጉ ድረስ የቀረችንን ሰዓት ቶሎ ቶሎ እንጠቀምባትና እንደዚህ ነው ካላችሁ አሁን እንደምትሉት ከሆነ እንደሚሉት ከሆነ በአማራነቱ እስከዛሬ ስላልተደረጀና ኢትዮጵያዊ ስለሆነ አሁን በአማራነት በሚደርስበት ጉዳይ ከሌላ የከፋ ሆነበት በዚህ ምክንያት ደግሞ በደም ሊደረጅ አልቻለም የሚል አስተሳሰብ አለ ብለናል። እርሶም ትክክል ነው፣ ግን አሁን በቅድሚያ የራሱን ህልውና ማስጠበቅ ከዚያም የኢትዮጵያ የሚለውን ብለዋል። ይሄንን ሲያደርግ የኢትዮጵያ የሚለውን ተወት በማድረግ ነው ወይስ ሁለቱንም እንደው ኦልሞስት ሳይመልቲኒየስሊ በማካሄድ ነው? ትንሽ ገለጻ ቢያደርጉልን በዚህ ላይ። ጌታ እንግዲህ እንደተረዳሁት ከሆነ የኢትዮጵያ መኖር ማለት የአማራው መኖር ነው፣ የአማራው መኖር ማለትም የኢትዮጵያ መኖር ነው። አንዱ ከሌላው ለብቻው ተለጥኖ ሊኖር አይችልም። ተግባባን? ጌታ እንደሱ ከሆነ በዛው ልቀጥልና ኢትዮጵያ ውስጥ አሁን የሚካሄደውን በተለያዩ አካባቢዎች የሚደረገውን ጭፍጨፋ ግድያ አማራው ላይ ብቻ ሳይሆን በተለያዩ ሌሎችም ብሔሮች ብሔረሰቦች ላይ በተለይ ደግሞ በኦሮሞ ተማሪዎች ላይ በጎንደር አካባቢ የሚደረገው ለሱዳን መሬቱን ገምሶ የመስጠት ሁኔታ ላይ ድርጅታችሁ እንዴት ይመለከታል? ይሄ ሁሉ የኢትዮጵያ ጉዳይ ስለሆነ ብዬ ነው ጌታዬ።
እኛ አሁን ነው አሁን በኦሮሞ ዘንድራቸው አካባቢ ላይ እየደረሰ ያለው የኦሮሞ ወጣቶች እና የኦሮሞ ጭፍጨፋ የእኛ ጭፍጨፋ ነው ብለን የምናምን የኦሮሞ ህዝብ መፈናቀል የእኛ መፈናቀል ያለ የኦሮሞ ህዝብ መሰደድ የኦሮሞ ህዝብ መታሰር የኦሮሞ ህዝብ ሞት የእኛም የጋራ ችግራችን ብለን እኛ ከኦሮሞ ህዝብ ጋራ ትልቅ ፍቅር ያለን ከኦሮሞ ህዝብ ጋራ ረጅም ዘመናት አብረን ተዋልደን ተጋብተን የምንኖር ያንታት ኢትዮጵያዎች ነን። ኢትዮጵያ ሰላም ልትኖር የምችለው ኢትዮጵያ የነበራትን ቅርጽና ይዘት ይዛ የምትኖረው ኢትዮጵያ ውስጥ ያሉ ብሔሮች ሁሉም በሰላም ሲኖሩ፣ ሁሉም በጋራ ተሳስቦ ሲኖሩ ብቻ መሆኑን እኛ እናምናለን። ወደ ሁለተኛ ጥያቄ ልምጣና አሁን የአድራሽ ደርሰር በተለይ ከጎንደር አካባቢ ላይ ያጠቆች ባለው እንደተባለው ያ ለሱ ብቻ ያለም እየታገል ነው ያለው ጎንደር ላይ ወይም ጎጃም አካባቢ ተቆጠረ የሄደ መሬት ሳይሆን አጠቃላይ በኢትዮጵያ ምድር ከጎንደር ተከዜ ሲጉዲ አካባቢ አንስቶ ሁመራ አንስቶ እስከ መጨረሻ የድባቦር ደቡብ ድረስ ያለው የሄደብንን የኢትዮጵያ መሬት ያርዘበን ከምንችለው አቅም ድረስ ከኢትዮጵያ ህዝቦን ሆነ ተፋልመን ያንን ጉዳይ ለማስቀረት ነው አላማት እንጂ ጎንደር ላይ ወይም ጎጃም ላይ ተቆርቶ የሄደው መሬት ብቻ አለን ትግላል እና ይህም በዚህ እያጊዜ አሁን እኛ ምንድነው ስለ ጎንደር ብቻ ያለ ምክንያቱም በዚህ ጉዳይ ላይ አሁን ጎንደር መተማ ቋራ ሸንፋ አካባቢ ላይ በጣም አሁን የወያኔና የሱዳን መንግስት ከፍተኛ እንቅስቃሴ እያደረገ ነው። እዚያ ጋር ላይ ያሉ እነዚያ እንቅስቃሴዎች እዛ በመጣል የራሳችንን እርምጃ ሊወስድና ያለንበት ጉዳይ ነው።
ህዝቡ ምን ይላል? እንግዲህ እናንተ በምትንቀሳቀሱበት አካባቢ ምንድን ነው የህዝቡ ሪያክሽን?
ህዝቡ አሁን ከኛ ጋር ነው ያለው። ህዝቡ በጣም ደስ የሚል አዌርነስ ነው ያለው። ህዝቡ ጋር ውስጥ ገብተን እጅግ በጣም ሰፊ ስራ ሰርተናል። ይህ ህዝብ ደግሞ ዳር ድንበሩን አድለን ከጎንህ አይዞህ የሚለው አካል አገኝቶ ይቅርና ከዚህ በፊትም እንደተለመደው ወያኔ በጎን ሲጨፈጭፈው በጎን ሱዳን ቆርዳ ሲፋለና ደምሩን ያስከብር የነበረው ነው። ከዚህ አንዝ ያብረን በጋራ እየሰራን ነው። ያው ደምራችንን ላለመስጠት ከኢትዮጵያ ህዝብ ጎን ቆመን ከህዝቡ ጋር አብረን እንሰራለን። ህዝቡ ከኛ ጋር ያለው ቀረቤታ በጣም ደስ የሚል ያለው አዌርነስ ተፈጥሯል። ያር ድንበሩን የእስላም መንግስት እንደ ወያኔ ሊሸጥበት የተመሳ እንደሚሸጥበት ህዝቡ በትክክል 100% ግንዛቤ ያለው ግንዛቤ ይዞ ህዝቡ በተለያየ መልኩ እየተደራጀ ጉዳዩን በጥንቃቄና በአንክሮ እየተከታተለ ነው ያለው።
ታጋይ ጌትነት እድል ተሰጥቶት ኢትዮጵያኖችን በሙሉ በአደባባይ ቢያገኙና ለነሱ አጭር መልእክት አስተላልፉ ቢባሉ ምን ያስተላልፋሉ? ኢትዮጵያዊን በሙሉ ነው የሚያገኙት? በአደባባይ ነው ያገኙት? አጭር መልእክት አስተላልፉ የ3 4 ደቂቃ መልእክት ቢባሉ ጌታዬ ምን መልእክት ያስተላልፋሉ?
እሺ አሁን ተግባለሁ። እኔ ቅድም በነገርኩ ኢትዮጵያዊነት ባህሪ ነው ያለኝ። ይህችኮን ኢትዮጵያዊ የተባለ ምንም አሁን የአማራውን መጥፋት ብለን ስንደራጅን እኔ ለኢትዮጵያ ዘር ማስተላለፍ በዘረኛው ወያኔ ቡድን እየደረሰበት ያለው ማንኛውም ኢትዮጵያዊ ዜጋ ዘር፣ ቀለምና ሃይማኖትን ሳይሆን ይህንን ፍርሃት ለመገሰር ሁሉም በአለበት የተደራጀ ከድርጅታችን ወጥ ሊታገል ነው ማስተላለፈው።
ታጋይ ጌትነት፣ ምንም እንኳን የመስመር ችግር ቢኖርብንም በዚች አጭር ጊዜ ውስጥ ለሰጡን ማብራሪያ እጅግ በጣም ከፍ ያለ ምስጋና እያቀረብን፣ ከርሶ አንደበት እንደሰማነው ከሆነ የወያኔ አላማ ግቡን የሚመታ አይመስለንም። ሌላው ቢቀር የመከፋፈሉ ጉዳይ በፍጹም በፍጹም የሚሳካለት አይመስለንም። አያት ቅድማያቶቹ ያልተከፋፈሉበት ኢትዮጵያ አሁን ልጅ ልጆቹ እንዳይከፋፈሉበት እናንተን የመሰለ አቋም ያለው ድርጅቶች እየበረከቱ መምጣታቸው እጅግ በጣም የሚያኮራ ነው። ጌታዬ መልካም ምድል እንመኛለን። ጤና ይስጥልን።
አድማጮቻችን የምትከታተሉት ስቶኮልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ እንግዲህ አንድ 5-6 ደቂቃ ተቀራዋለች የዛሬውን ፕሮግራሙን ለማጠናቀቅ። አንዳንድ አድማጮች በቴክስትም በመልእክትም አስተያየት ልከውልናል። ከመልእክቱ አንዱ የደረሰን እንዴት ያሁኑን ሰው ይስተናግሩ ኢትዮጵያዊ ማለት አማራ ነው፣ አማራ ማለት ኢትዮጵያዊ ነው የሚለውን ቃል እንዴት እንዲያስተናግዱ ታረጋላችሁ እናንተም ደጋግማችሁታል ብለውናል። እንግዲህ እኛ ለመረዳት የፈለግነው እውነት ለመናገር ከሆነ ካስፈለገ ቃላትን እየሰነጣጠቁ መጣላት ይቻላል። ምንም ከባድ ነገር አይደለም። እያንዳንዷን ነገር ቃላት እንትን አናላይዝ እናርግካን ልክ ነው። ግን እኛ በመልካም ማሳሰብ ተነስተን ይሄንን ሐሳብ ደግፈናል። ለኛ ይከብደን የነበረው አስቀያሚ ሆንብን የነበረው ምንድነው ብንሰማው ይከብደን የነበረው አማራ ኢትዮጵያዊ አይደለም ብለው ቢሉ እናዝንበት ነበር። ያንም አይደለም የሆነው። የሆነው ምንድነው ኢትዮጵያዊ ነን ነው ያሉት። አማራነታችንን እናስተብቃለን ግን ኢትዮጵያዊ ነን ሳይመልቲን ያስሪ ነው ያሉት። በዛ አንጻር እንድታይ እንፈልጋለን። ቅር ያላችሁ ወገኖች ካላችሁ ከዛ አንጻር እንድታዩት አጥብቀን እናሳስባለን። ለማንኛውም ቅድም የጎንደር ድንበሩን ጉዳይ በተመለከተ አዋቂው ሲናገሩ ትክክል አይደለም የጎንደር መሬት የማባሉ ያሉትም አንድ እንትን ነው፣ እውነታ ነው። የጎንደር ብቻ አይደለም የሁሉም ኢትዮጵያዊ ነው። በተለይ ጎንደር ብቻ አይደለም ወደታችም እስከ ጋምቤላ ድረስ መጥተዋል። አንድ በመሬትም በካርታው ደረጃ፣ ሁለተኛ ደግሞ ፖለቲካሊም ትክክል አይደለም። ያቺ ሀገር የሁሉም ኢትዮጵያዊ ነች። እንደውም ምንድነው አቶ መለስ ዜናዊ ያሉት ነገር ሊመጣ ነው። ምን ብለዋል? ከዚህ በፊት ተናግረዋል አንድ ጊዜ ምን እንደመጡ ስልጣን ላይ አክሱም ለወላይታው ምኑ ነው ምኑ ምናምኑ ነው ሲከፋፍሉን ነው። እኔ አማራ ሆኜ ኢትዮጵያዊ ነኝ። ኢትዮጵያዊ ነኝ። ኢትዮጵያዊ ለኔ አማራ ነው። አማራም ነው። አማራም ኢትዮጵያዊ ነው። ኦሮሞም እንደዚሁ ኢትዮጵያዊ ነኝ። ኢትዮጵያዊ ኦሮሞ ነኝ። ኦሮሞም ኢትዮጵያዊ ነው። ኢትዮጵያዊም ኦሮሞ ነው ቢል ለኔ one and the same ነው። እንደዚህ ካልተግባባን በስተቀር እያንዳንዷን ነገር አናላይዝ እናርግካን መጨረሻ አይኖረውም። ደሞ ምንድነው እሱ ጥል ያለሽ በዳቦ እንዳይሆንም ፈራለሁ። ለማንኛውም እንግዲህ አድማጮቻችን ፕሮግራማችን ሊጠናቀቅ 5 ደቂቃ
በፊት ግን ስለ ፒቲሽኑ ማውራት አለብን ይላል ነው።
ትክክል ግሩ ምንድነው የሚደረገው ፒቲሽኑ?
አይ ለማስተዋወስ ነው ያው ቀድም እንግዳችንም እንዳሉት ጥቂት ጊዜ ነው ያለው። አንድ ሳምንት ሁለት ሳምንት ገደማ ነው። ያልፈረመ ሰው ምንም የሚጠይቀው ነገር የለም። ስምና ኢሜል አድሬስ ብቻ ነው። ይሄን ፒቲሽን በተለያዩ ኢትዮጵያውያን ዌብሳይት ገብቶ ማግኘት ይችላል። ያንን ቢፈርሙ የዜግነት ድርሻቸውን ይወጣሉ ለማለት ነው። ለምሳሌ ያገር
ያሉ ማህበራት
አው በማህበራት በግል በመተዋወቀው በየግሩፑ በየመኑ በየሚገናኙበት አጋጣሚ ሁሉም ሰው ይሄንን በጣም ቀላለው አንድ ሰከንድ ስራ ነውና ይሄንን ለማስተዋወስ ነው።
አያት ቅድማያቶቻችን በደምና ባጥንታቸው የከፈሉትን እኛ ሁለት ደቂቃ በመውሰድ በስክሪፕቶ መክፈል መሞከር ክብር ነው እንጂ
ያው ሞባይላችን ላይ
ባለ ያው ትልቅ ክብር ነው። ቁጭ ብለን ታሪክ እየወራን ከምንኖር አያቅማቶቻችን በጦርና በጋሻ አይሮፕላንና ቦምብ መከቱ ያለን ዝም ብለን እየወራን እድሜያችን ከምንገፋ እኛም በአቅማችን ምንድነው ሰው ያለውን ኮረወረ ፈሪ አይባልም ነው። ሁለት ደቂቃ የምትወስደውን ስራ ሰርተን ያችን ደሞ ምንም ውጤት አያመጣም የሚለውን አማርኛ ነው ያልወደው። ምክንያቱም መሞከር ነው። ሁሉም ተሰባስቦ አንድ አዋቂ ያሉት ምንድነው ትንሽ ውሃ እየተጠራቀመ ነው ውቅያኖስ የሚሞተው። 1000 ኪሎ ሜትር ለመራመድ አንድ ርምጃ ብሎ መጀመሪያ አስፈልገው። ገና ከመጀመሪያው አንድ ርምጃ ከመራመድ ይችላል። አንድ ርምጃ ተራምጃ ማለት ሄድልረስ ነው ካልሽ ዋጋ የለውም። እና ይሄንን የኢትዮጵያ ድምጽ ሬዲዮ አጥብቆ ያሳስባል። ኢትዮጵያውያኖች በሙሉ በዚህ ነገር ላይ እንድትተባበሩ የኢትዮጵያ ድምጽ ሬዲዮ ሁለት ደቂቃ ካላችሁ ሁለት ደቂቃ እንድትወስዱ በአጽንኦ በአክብሮት ጥያቄው ያቀርባል።
በጣም ይቅርታ ተረሳ ማስተዋቂያ አለ ባለቀ ሰዓት ትንሽ አጭር ነው።
አራት ደቂቃ አለ።
እንዲሁ እንግዲህ ቀጥታ ነበዋለሁ። ይቅርታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስዊድን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ጵጵስና የደብረ ሰላም መድኃኔዓለም ቤተክርስቲያን እናንተ የተጠማችሁ ሁሉ ወደ ውሃ ኑ ኢሳይያስ 5:1 በደብረ ሰላም መድኃኔዓለም ቤተክርስቲያን የቅዱስ ሚካኤል የጽዋ ማህበርተኞች ቃና ዘገሊላን ምክንያት በማድረግ ከጥር 13 እስከ ጥር 15 ከጃንዋሪ 22 እስከ ጃንዋሪ 24 ማለት ነው ታላቅ መንፈሳዊ ጉባኤ አዘጋጅተዋል። በጉባኤው ላይ መምህራንና መዘመራን ከኢትዮጵያ የተጋበዙ ሲሆን እርሱም በጉባኤ ተገኝተው የበረከቱ ተሳታፊ ሆኑ ዘንድ ቤተክርስቲያን ጥሪዋን ታስተላልፋለች ይላል። ቀን ጥር 13 አርብ ሰዓት ከ15 ሰዓት እስከ 20 ሰዓት አድራሻ ሄክሴትራ ቤተክርስቲያን። ጥር 14 ቅዳሜ ሰዓት ከ13 ሰዓት እስከ 19 ሰዓት አድራሻ ሮክስፌድ ፎልኬትሁስ ሮክስፌድ ስቶሬት 124። ጥር 15 እሁድ ከቅዳሴ በኋላ ሄክሴትራ ቤተክርስቲያን ይላል ማስታወቂያ።
በዚህ አጋጣሚ ኢትዮጵያ ድምጽ ሬዲዮ በድጋሚ አሁንም በሚቀጥለው ሳምንት የሚከበረውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች የኢየሱስ ክርስቶስን መወለድ በተመለከተ ለገናው በዓል እንኳን አደረሳችሁ
ይላል
አይደለ?
እውነት ነው።
በጣም እንግዲህ በሚቀጥለው ሳምንት ከምንገናኝ ድረስ እንሰናበታችሁ። እኔ አህመድ፣
እኔም ጄሪ
ግሮም፣
ባየር ላይ ደግሞ ሙሉ ጌታ ቴክኒሻኑ ነው። ባየር ላይ ስልክ አገናኘው ነው። ጤና ይስጥልን እንላችኋለን። በሚቀጥለው ሳምንት እስከምንገናኝ በድጋሚ መልካም ሳምንት ይሁን።
Yeah, we'll never be done. Like a bond.